በጌታ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጥበቃውን አብዝቶልን ደግሞ ሁላችንንም በሰላም አውሎን እዚህ በአንድ ላይ ሆነን ጌታን ከምናመልክበት ሰዓት ስላደረሰን እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ቀኑ ማክሰኞ ማርች 24 2026 የማታውን የሻሎም የቴሌኮንፈረንስ ፕሮግራማችን በዚህ ሰዓት እንጀምራለን። ዛሬ የተቀደው ቁጥር የሚሆነው 7089 ነው። እርግጠኛ ነው 90 ነው። ይቅርታ 90 ነው። የጧት ነው 89 የነበረ። ዛሬ የሰንበት ትምህርት ውይይት የሚመራን ወንድማችን ጋሻው ታከለ ይሆናልኝ። በቃል የሚያገለግለን ወንድማችን ናትናኤል ብርሃኑ በዝማሬ የታችን የዛ መጨረሻ ፕሮግራም በጸሎት የምትዘጋልን እናታችን ወይዘሮ ጌጤ ትሆናለች። ፕሮግራሙ መመራው ደግሞ ዘመናዊ ነኝ። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት እወዳለሁኝ። የዛሬውን የሰንበት ትምህርት የመጨረሻው ክፍል ነው። የመታሰቢያውን ጥቅስ መሪ ጥቅሱን አነብና ጸሎት አድርገን ከዛ ወደ መዝሙር አገልግሎት እንሄዳለን። ይህም ጥቅሱ የሚገኘው በአንደኛ ተሰሎንቄ 5:18 ነው። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላለኝ። እግዚአብሔር አምላክ አመስገኝ ሆነት ለእያንዳንዳችን ይስጠን። በዛሬው ምሽት ደግሞ ፕሮግራማችን እግዚአብሔር እንዲመራ በጸሎት እንጋብዝ እንጸልይ። በዘላለም ፍቅር የወደድከን አምላካችንና አባታችን እጅግ አድርገን እናመሰግናለን። ጌታ ሆይ አንተ ቸርና አፍቃሪ ታጋሽ አምላክ ስላለህን በሰላምና በሕይወት ሁላችንንም ደግሞ አውለህን እንደገና ለዚች ጊዜ አብቅተህን በዚህ መስመር ተገናኝተን ቃልህን እንድንማር እንድናመሰግንህ የጸሎት አደራዎቻችን ደግሞ እንድንረዳዳ በጸሎት እንድንተሳሰብ ይህንን መስመር ስለሰጠህን እጅግ አድርገን እናመሰግንሃለን። አንተ ታላቅ አምላክ ነህ ጌታ ሆይ፣ በችግራችን የምትረዳ በደከመን ጊዜ ጉልበት የምትሆን እንዳዘነት ማጽናናት የምትሰጥ ለታመሙት ፈውስ የምታደርግ አንተ ታላቅ አምላክ ተመስገን እናመሰግንሃለን። በዚህ ሰዓት ደግሞ ጌታ ሆይ ወደ አንተ መጣን። እያንዳንዳችን ኃጢአትና በደል መተላለፋችን ሁሉ በንስሐ ወደ አንተ እንድንቀርብ ጌታ ሆይ አንተ ይቅር ብለህን ደግሞ ከኛ ጋር በዚህ ምሽት በምንማረው በምንሰማው ሁሉ ማስተዋልን አንተ እንድትሰጠን እና እግዚአብሔር አባት ለእኛ በህይወታችን የሚጎለውን ነገር መስተካከል ያለበትን ሁሉ አንተ ስለሆን ከምታውቀው አንተ ደግሞ በመካከላችን ተገኝተህ ተናጋሪዎችን አስተማሪዎችን ሁሉ አንተ ባርካቸው ለእኛም ደግሞ በረከት እንዲሆኑ አንተ እንድትረዳን መሰብሰባችን እንዲሁ በከንቱ እንዳይሆን ጌታ ሆይ እኛም መተላለፍ ሁሉ ይቅር ብለህ በምሕረት ዓይንህ እንድታየን ብዙ የጸሎት አደራዎች አሉ ጌታ ሆይ፣ በፊት ይዘን የምናቸው የምንቀርበው በየጊዜው በየሰዓቱ የምንጠራቸው ስሞች አሉ። እግዚአብሔር አባት ስለመለስክልን እጅግ አድርገን እናመሰግንሃለን። አሁንም ደግሞ ያንተን እርዳታ የሚያስፈልገን ብዙዎች አለንና እንደ ፈቃድህ ደግሞ ምሕረት ከኛ ጋር እንዲሆን አሁንም ደግሞ እግዚአብሔር ይህን አደረገ ብለን በምስጋና መቅረብ እንድንችል የአመስጋኝ ህይወት እንዲኖረን አንተ እንድትረዳን ለምናለሁ። አንተ ለኛ የምታደርግልን እጅግ ብዙ ነው። ተመስገን ጌታ ሆይ እናመሰግንሃለን። በድካማችን ደግሞ አንተ ጉልበት ሆነን እና መስመሩን ተቆጣጠር። ጀምሮ እስከሚያልቅ ድረስ ያንተ መንፈስ ከኛ ጋር ይሁን። ስለሁሉም ነገር እናመሰግንሃለን። ጸሎታችን ስለሰማሃል ሕያው እና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ፣ በድጋሚ እንኳን ደህና መጣችሁ እያልኩኝ አሁን የዝማሬ ጊዜ ነው። በመዝሙር የምታገለግሉን ድምጻችሁን አሰሙኝ። ተባረኩ።
እኔ ዘምራለሁ።
እሺ፣ ለምለም እየተባረክ ይዘምርልን።
እንደምን አላችሁ? መዝሙር 86 ኢየሱስ የልቤ ወዳጅ የሚለውን ለጌታ ክብር ዘምራለሁ። ኢየሱስ የልቤ ወዳጅ ወደ አንተ ናስጠጋኝ መከራ ሲመጣብኝ ሞገዱ ሲነሳብኝ ሸሽገኝ ልሁን አምላክ የሕይወት ችግር እስኪያልፍ ወደ ሰማያ ድርሰኝ ነፍሴንም ተቀበላት። ያላንተ ጥግ የለኝም፣ በአንተ ታምኛለሁ። ብቻዬን አትተወኝ፣ አጽናናኝ፣ ተሸከመኝ። እታመንብህ አለው፣ እርዳታ እልሻለው። ደካማ ሰውነቴን በአንተ ብቻ ከታመን ሁሉንም አገኛለሁ። ደግፍ የደከሙትን ፈውስ የታመሙትን አንተን እኔ ግን ያለሰው ነኝ፣ በኃጢአት የተሞላው አንተ ታነጻኛለህ። በጸጋ የተሞላው ለኃጢአት ይቅርታሰች ኃጢአቴን አስወግደ ና በንጽህና ያዘኝ። አንተን የሕይወት ምንጭ ነህ፣ በነጻ ልቀ በልቤ ውስጥም ፍለቅ ለዘላለም ኑርልኝ። አሜን
አሜን። እግዚአብሔር ይባርክሽ። እሺ ዘምሪልን። ተባረኪ። በትበቄል ይዘምሩ ነበር። ከዛም
ኋላ ዘምራለሁ።
እሺ ከዛ ቀጥለው ደግሞ ይዘምሩ።
መዝሙር 122 በድሮ መጽሐፋችን። ጌታ መሸሸያችን ነው፣ ማዕበሉ ሲነሳብን ወደ እርሱ እንጠጋለን። ማዕበሉ ሲነሳብን ማረፊያችን ስንደክም መጠጊያችን ስንፈራ አይጥለንም ታማኝ መሪያችን። ማዕበሉ ሲነሳብን የቀን ጥላ የሌት ምሽት ማዕበሉ ሲነሳብን አንፈራም ምንም ቢሆን ማዕበሉ ሲነሳብን ማረፊያችን ስንደክም መጠጊያችን ስንፈራ አይጥለንም ታማኝ መሪያችን ማዕበሉ ሲነሳብን ምሽግና መጠጊያችን ማዕበሉ ሲነሳብን ጠባቂያችን አምባችን ሆን ማዕበሉ ሲነሳብን ማረፊያችን ስንደክም መጠጊያችን ስንፈራ አይጥለንም ታማኝ መሪያችን ማዕበሉ ሲነሳብን አይጥለንም ታማኝ መሪያችን ማዕበሉ ሲነሳብን።
አሜን አሜን። እግዚአብሔር ይባርክሽ። እሺ ጋሽ ወቂ
የመዘመረው መዝሙር በአዲስ መጽሐፋችን 29 ጌታ ክብር ዘምራለሁኝ። የጽዮን ግንብ ጠባቂ ሆይ ስለ ሌቱ ንገረን፣ ቀኑ ሌነ ጋ ብሏልንስ ንጋቱስ ሊወጣልን፣ አብራለንን አሁን የብርሃን ጮራ አብራለንን አሁን የብርሃንን ጮራ። ወሰኑና ልፈነዋል ወይ ጌታ እስኪ ንገረን፣ ወደ ሰማይ እንቀርበናል ወይ አገሮች ይታያል ወይ፣ የሰማዩን መንግስት ቀርቦዋል ወይ የሰማዩን መንግስት ቀርቦዋል ወይ፣ ብርሃን በርቷል ቀኑ መጥቷል ባንዲራ የለለን በል፣ የጥያ ኮከብ ተነሳለን በሰማይ የሚያበራ፣ ቅዱሳን ሁሉ በጣም ተደሰቱ ቅዱሳን ሁሉ በጣም ተደሰቱ፣ የሰማይ መሪ ተገኝቷል መድረሳችን እርግጥ ነው። ቶሎ ቶሎ እንራመድ ከግባችን ለመድረስ፣ ድምፃችንን እናንሳ በደስታ ድምፃችንን እናንሳ በደስታ። አሜን
አሜን። እግዚአብሔር ይባርክዎት ከሽፈቄ። እሺ
ይሰምራለሁ።
ቀጥይ እሰማለሁ። ቀጥይ ማርሸት ስልኬ ፍሪዝ አርጎ አይ ተሰምቷል። ፍሪዝ አርጎብኝ ስልኬ።
አይ ሌላ ሰው ዘምራለሁ ያለ መሰለኝ እድል ለመስጠት ፈልጌ ነው። እሺ ለጌታ
ኦ ያላለ አልሰማሁም። ኦ ሲስተር ሲስተር ለምለ
ኦኬ
ሲስተር ዘምሪልንና ከዛ ማርሸት።
ኦኬ በደን የመላ ቃል ለሚለው 186 በደን የመላ ምንጫለ ከቀዳ ከክርስቶስ ከዚያን የታጠቡ ሀጣን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያን የታጠቡ ሀጣን ከበደል ነጹ ያሟቹ ሌባ ደስ አለው ያንን ምንጭ በማየት፣ እኔም እንደ እርሱ የበደልኩ ከዚያ እኔ ሳለ
እሺ መዝሙር 43 ፍጹም መሆን ከበረዶ ነጻ ነው የሚለውን ዘምራለሁ። ፍጹም መሆን ወዳለው ኢየሱስ ለዘላለም በውስጤ እንድትኖር ጣዖትን ሰብረህ ጠላትን አርቀው እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ ኦ ጌታ ከዙፋን ተመልከተኝ ፍጹም ስዋት ለማቅረብ እርዳኝ ያለኝን ሁሉ ላንተ እሰጣለሁ እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ በትህትና ልኑር ጌታ ኢየሱስ ከእግር በታችኝ ላመስግን የፈሰሰውን ደምን እንዳስታውስ እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ በትዕግስት ጠበቀ ጌታ ኢየሱስ አሁና አዲሱ ልት ፈጠርልኝ ለፈለገ ሁሉ እምቢ አትሉት እጠበኝ ከበረዶ እነጻለሁ ከበረዶ ይልቅ እጠበኝ ከበረዶ እነጻለሁ።
አሜን አሜን። እግዚአብሔር ይባርካችሁ በመዝሙር ያገለገላችሁትን ሁሉ ለነበረን የዝማሬ ጊዜ እግዚአብሔር አምላክ የተመሰገነ ይሁን። አሁን ደግሞ ሰንበት ትምህርት የምናጠናበት ጊዜ ደርሷል። ዛሬውን ውይይት የሚመራልን ወንድማችን ገሻው ታከለ ይሆናል። አሁን መስመሩን ለስለቃለው ተባረክ። ጌታ በሙላት ይገናኝ።
አሜን። አሜን። እንደምን ሰነበታችሁ? እግዚአብሔር ይስጥልኝ። የዘመራችሁትንም ፕሮግራሙን የመራሽውን ጌታ ይባርክሽ። ዛሬ 13ኛ የሰንበት ትምህርት ነው። በጣም የሚያወያይ ነው። ጥቅሶች ብዙ የለውም ግን በተራ እናነባለን። ሰማይና ምድርን ማስታረቅ በፊልጵስ እና በኮሎሳይስ ለኢየሱስ መማር የሚለው 13ኛው ትምህርት አርዕስቱ እግዚአብሔር እንድታደርግ የሚፈልገውን ማድረግ ይላል። መታሰቢያ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና፣ አንደኛ ተሰሎንቄ 5:18 እና ጳውሎስ ደብዳቤ እየጻፈ ያበረታታ ነበረ። የወንጌሉን ስራ በስልት ነው የያዘው። የሮም ግዛት የነበሩትን ሁሉ ለማጥለቅለቅ የንግድ ከተሞች የሆኑትን አይተው በጣም ስትራቴጂ አውጥቶ ነበር የሚሰብከው፣ ዝም ብሎ በገጠመኝ ሳይሆን እና መንፈስ ቅዱስ እየመራው ብዙ ነገር እንደሰራ ይናገራል። የቅዳሜው የእሁዱ ወንጌልን ስለማካፈል የምንማራቸው ይላል። ወንጌል ስለ ሲሰራ ያው ክርስቶስ እንደሰራው ነው ማለት ነው። ጳውሎስ በእግሩ ተጉዟል። በመርከብ በምን በቻለው ሁሉ ሲጓዝ 21,565 ኪሎ ሜትር ወይንም 13,400 ማይል እንደተጓዘና ወንጌልን በየቦታው እንዳስተማረ ይናገራል። ከነዛ ውስጥ ጳውሎስ ቆሮንቶስ እና ኤፌሶንን ጨምሮ በከተሞች ብዙ ጊዜ አሳልፏል ይላል። ሌሎችንም ከተሞች ትንንሽ ከተሞች እየዞረ እንዳየና እንደጎበኘ ኋላ ደግሞ ደብዳቤ ልክላቸው እና ያደፋፍራቸው ነበር። ጥሩ አስተማሪ ማለት ይሄ ነው። አይረሳቸው። እኛ ካስጠመቅን በኋላ ሰው እዛ በኋላ እውነቱን አውቋል። እንግዲህ ጉድላክ ነው የምንለው እና ቢቀርም ብዙም አንከታተልም። እሱ ነው የምንነጠፍበት። ጳውሎስ ግን ይከታተላቸው ነበር። አንዳቸው አንዳቸውን እንዲያበረታቱ በጣም እንትን ይላቸው ነበር፣ ያደፋፍር ነበር እና በዛ ነው። ከዛ ይቀጥላል። የመጋቢት 14 የሰኞ ደግሞ ያልተቋረጠ ግንኙነት፣ ዛሬ ግንኙነታችን እንዳይቋረጥ የሚያደርጉትን ኢንተርኔት፣ ስልኮች፣ ኮምፒውተሮች አሉን ይላል። ዛሬ ግንኙነታችን እንዳይቋረጥ የሚያደርጉ ማለት ለመደዋወል ለምናምንም ልንገናኝ የምንችልባቸው ነገሮች፣ ግን እነዚህ ደግሞ ሊለያየንም ይችላሉ ካልተጠነቀቅን እና ብዙ አብያተ ክርስቲያናት መልእክት እየላከ ጳውሎስ አገልጋዮችንም እያመሰገነ ዜና ይዘው እንዲሄዱ እያደረገ በሰው አፍ ሲወራ እና በደብዳቤ ሲጻፍ ልዩነት አለው። በማን ይናገር የነበረ ማን ያርዳ የቀበረ ይባላል እና የወንጌሉንም ስራ ለማበረታታት ሰዎች እንድቆ ነበረ መልእክት የሚልከው ጳውሎስ አንዳንዴ ከመጽሐፍም ሌላ። ቤተክርስቲያን ደግሞ እርስ በርሳቸው ቀጣይ ግንኙነት እንዲኖራቸው አበረታታ ነበር። ወንድምና ወንድማማችነት፣ እህትማማችነት እንዲበዛ እና ሰላምታው ራሱ ሲልክላቸው ሰላምታው መልእክት የያዘ ነበረ። ከዛ ይቀጥላል። ጳውሎስ የተለያዩ ሰዎችን ጠቅሶ እንዴት ለወንጌሉ እንደተጠቀመ አብሮ እንደሰራ ይናገራል። ከጥቂት ዓመታት በፊት ጳውሎስ እና በርናባስ ወንጌልን ለመስበት ባደረጉት የመጀመሪያ ጉዞአቸው ላይ ዮሐንስ ማርቆስ ትቷቸው ሂዶ ነበረ። አሁን ግን ጳውሎስ ዮሐንስ ማርቆስን በጣም ያምነው ነበር። ይኸው የከዳው እንኳን ተመልሶ እስኪወደው ድረስ። ይሄ በጣም የወንጌል ሰራተኛ መሆን ይሄ ነው። እኔ ልጅ እያለሁ አባታችን በትራክተር ወደ መተማ ሲሄድ አውሮፕላን ነበር እና እነኚህ የተማሩት ፓስተሮች በአውሮፕላን ሄዱ። እሱ በዚህ በትራክተር ሲሄድ ትራክተሩ መሀል ላይ ይቆረጥና ሪሞርኬው ወይንም ተከታዩ የትራክተሩ ወደ ገደል ይዟቸው ይሄዳል እና ወድቆ ጀርባውን ሁሉ ተመቶ ነበር። ለተወሰነ ጊዜ ሲያመው ነበር እና ግር አለኝ። በቃ እንግሊዝኛ የሚናገሩት በአውሮፕላን ሲበሩ ለምንድን ነው እሱ የአውሮፕላን ቲኬት አብሮ ያልተቆረጠ? ሁሉም የወንጌል ሰራተኛ ብዬ እንደው በጣም በአእምሮዬ ትንሽ ሁኜ ነው እንግዲህ አሁን እንኳን የበለጠ አውቃለሁ። ያው ደረጃ እንዳለ በቸርቻችን እና የወንጌል ሰራተኛ አንዱ በአህያ አንዱ በአውሮፕላን የሚሄድበት ሀገር እንደሆነ ያው ተቀብያዋለሁ። የእግዚአብሔር ስራ ነው፣ የሚያገባኝ የለም ከዛ ውስጥ የሆነ ሆኖ ልጅ እያለሁ ግን በጣም ነው የረበሸኝ በአእምሮዬ። እና ጳውሎስ ግን ያልሞከረው አይነት እንዲያው መሻገር ከቻለ ለወንጌል ስራ ራሱን ሰውቶ ነው። እባብ ተነድፎ ሁሉ ከእስረኛ ጋር ታስሮ ከወታደር ጋር ታስሮ ነው ወንጌል የሰራው እና መገፋቱ ለወንጌሉ ጠቅሟል። እስኪ ሞት ድረስ ነው ታማኝ የሆነው። ሰይጣን በእግዚአብሔር ቤተክርስቲያን ውስጥ ሰላም እንዳይኖር ይችን ሀሳብ አሁን በአእምሮ ያመጣ ሰይጣን ለምን ለወንጌሉ የተሻፈፈን ሀሳብ እንዲኖረኝ እኔ በአውሮፕላን ቀርቶ ብለምን በመላክ ተሸክሞ አይወስዳቸውም ምን አገባኝ እኔ ከዛ ውስጥ የሚጠብቅ ከሆነ እግዚአብሔር አውሮፕላንን ይጠብቃል ትራክተርን ይጠብቃል እና እንደዚህ ነው ሀሳብ ያመጣና ሰላም እንዳይኖር ያደርጋል ቤተክርስቲያናችን በዓለም አቀፍ ደረጃ እያደገች ስትሄድ በብዙ መልኩ ለውጥ ይታይባታል እና ይሄ ክላስ ልዩነትም እዚህ ላይ ነው ከነዚህ ለውጦች ስታልፍ ሰይጣን በነዚህ ለውጦች ስታልፍ ሰይጣን ቤተክርስቲያኗን በመዋጋት ሁላችንንም በሚጎዳ መልኩ ሰላምና አንድነት ለማደፍረስ ይሞክራል እና በጣም ልጅ እያለን ያው ሁሉ ነገር ነጭና ጥቁር ብለን ስለምናይ መሀል ላይ ያለውንና ያው ከኛ ቁጥጥር ስር ያልሆነውን ስለማናልፍ ለወንጌል ስራ ሳናውቀው የሆነ ነገር ይተዋል በአእምሯችን የሆነ ሆኖ ወንጌል ተስፋፋ እንግዲህ መጨረሻ ፍርድ ሲፈርድ ነው እግዚአብሔር የተጎዱትንም የሚክሰውና ወንጌል ስራ እየተጎዱም መስራት ነው ውድድር አይደለም የፈለገ ያርግ እኛ የታዘዝነው ማድረግ ነውና ጳውሎስ የገማልያ ምሁር ትልቅ ሰው ነውና ለራሴ እንደዚህ አርጉልኝ ለራሴ እንደዚህ አርጉልኝ ስንናናይ እንደው እነሱ አገልጋይ ሆኖ እንደው ሲከፋው አልፎ አልፎ ይናገራል እንጂ ከእናንተ ምን ጠበቅኩኝ ብሎ ይናገራል እንጂ ለወንጌል ስራ 100% ራሱን የሰጠ ነበርና በጣም ደስ ይላል የዛሬው ደግሞ ኢየሱስ እሱና ሙሉ ሆኖ መቆም ጭናት ቆልፎ መቆም መቻል ነው በተማር ነው እንጂ ማው የውቀት ጉዳይም አይደለም የማደግም ምልክታችን መቆም ስንችል ነው እና በየግላችን ነው በቤተ ክርስቲያን በህብረት ማደግ ሲቻል በየግላችንም መቆም እንድንችል እግዚአብሔር ይርዳን የዛሬው ትምህርታችን ይሄ ነው ራሳችን ለዝክር ለጸሎት እናድርግ ታረምላካችን እናመሰግናለን ስለምታረግልን ቸርነትና በጎነት ሳምንቱ አለፈ ጌታ ሆይ አሁንም ዛሬ እንድንማረው የፈቀድከው ቃል እንዴት መቆም እንደምንችል ነውና ጌታ ሆይ እንተረድተን በተግባር እንድናውለው እንጂ በየጊዜው እየሰማንም እናልፈው ነገር እንዳይሆን አንተ ጠብቀን ጌታ ሆይ በማስተዋል እንድናነበው አስተውሮንም በተግባር እንድንተረጉሞ መንፈስ ቅዱስ በልባችን ይንገስ ሐሳባችንን የሚሰርቅ ወይንም የሚያስጨንቀን ወይንም የሚያመንን ነገር ሁሉ ከኛ አስወግደ ከእግርህ ላይ ቁጭ ብለን እንድናዳምጥ ፈቃድ ይሆን ዘንድ ጌታ ሆይ ለምንሃለን አብረህን ሆነ አትለየን በአንድ ልጅ በመድኃኒታችን ላይ በጌታችን በኢየሱስ ክርስቶስ ስም አሜን እሺ በኢየሱስ ፍጹምና ሙሉ ሆኖ መቆም ይላል አንደኛው ጥቅስ ቆሎሳይስ 4:12 እና 13 ነው የሚያነብልኝ ሰው ካለ ቆሎሳይስ
አነባለሁ
እሺ ታንክ ዩ
ቆሎሳይስ 4:12 እና 13
አዎ
ከእናንተ የሆነ የክርስቶስ ባሪያ ኤጲፍራ ሰላምታ ያቀርብላችኋል በእግዚአብሔር ፈቃድ ሁሉ ተደርታችሁና ፍጹማን ሆናችሁ እንድትቆሙ ሁሉ ግዜ ስለናንተ በጸሎቱ ይጋደላል ስለናንተ በሎዶቂያም በኢያራ ከተማም ላሉት እጅግ እንዲቀና እመሰክርለታለሁና
አሜን ይሄ ነው እንደዚህ አይነት አባል እንደዚህ አይነት እንደም እንደዚህ አይነት አማኝ ሰው ያሳጣን እንግዲህ በጸሎቱ ይጋደላል ይሏል ቅናትም ነበረበት እኛ ለግሉ ስለጠረበት ስላገኘ ሳይሆን ለሌሎቹም ይቀና ለወንጌል ስራ የሚበረታ ሰው ነው የሚያስፈልግ የጳውሎስ የቱም ሆነ ለእግዚአብሔር የሚሰራው ስራ አቅድ እንደነበረው ያሳያል ጳውሎስ የስራ አጋሮችና የኢየሱስ ተከታዮችን ተመሳሳይ ቅድ ነበራቸው ሁሉም አንድ ቪዥን ይዘው ነው አንድ ህልም ይዘው ነው የተነሱ በሮም ግዛትም ሆነ በሌሎቹ ቦታዎች የኢየሱስን ወንጌል በፍጥነት ለማሰራጨት አቅደው ነበር ይላል እኛም ዛሬ በተመሳሳይ ግለት ኃይል ልንሰራ ይገባናል 12 እና 13 ነው ያንበቡ ይላል አሁን የተነበበው ነው ከእናንተም የሆነ የክርስቶስ ባሪያ ኤጲፍራ ሰላምታ ያቀርብላችኋል እንደዚህ ብሎ ማለት ይችል ነበር በእግዚአብሔር ፈቃድ ብሎ ሁሉ ተረድታችኋልና ፍጹም ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል ክሬዲት ሲሰጠው እኮ ነው በቃ አክብሮቱን ያለውን የመንፈሳዊ ግለት ሲነግር ነው ስለሌላው ስለላንተ በሎዶቂያም በኢያራ ከተማም ስላሉት እጅግ እንዲቀና እመሰክርለታለሁ። ይሄ ነው ጳውሎስ ስለ ራሱ ስለ መከራው ስለ እስሩ ስለ ምናምኑ ሳይሆን ስለ ሌላው የስራ አገልግሎት ሁሉ ይናገራልና በእነዚህ ቁጥሮች ውስጥ ስለምን አይነት እቅድ እናነባለን? ጳውሎስ ይህን እቅድ እንዴት አድርጎ ፈጸመው ይላል? ሰዎችን በመመደብ በማበረታታት የሚያደርጉትን አገልግሎት በማድነቅ ለሌሎች በመንገር አብሮሱም በስልት ዝም ብሎ በገጠመኝ ሳይሆን በአቦ ሰጥ ሳይሆን ጸልዮ በደንብ አገልግሎቱን ስለሰራ ነው የተሳካለት። ቀደም ባለው ትምህርት ላይ እንዳየነው ኤጳፍራ ወንጌልን ለመስበክ ወደ ቆሎሳይ ሳይሄድ አልቀረም ይላል። እንግዲህ ስለ እያንዳንዱ ወንጌላዊ ስላልተጻፈ እንዲሁም በአቅራቢያ የሚገኙትን ላዶቅያ እና ኢያራ ከተሞች ጉዞ ተጉዞ የሆነ ሊሆን ይችላል ይላል። አንደኛ ትምህርትን ያንብቡ። ከዛ በእርግጠኝነት የኤጳፍራ ሰላምታ እና ጸሎት ከእነዚህ ከተሞች የነበሩት የመነበሩትን አብያተ ክርስቲያን በተስፋ ሞልቷል። ይሄ ነው እንግዲህ እና ብዙ ግምት ነው የተጻፈው እዚህ ላይ የሆነ ሆኖ ቢያውቁት ነው እንትና ብሎስ በስም ጠርቶ እንደሚቀናላቸውና እንደሚጋደልላቸው የነገራቸውና ተጋድለው አንዳንዴ ስናስበው ጸሎትን ዋጋ እናሳጠዋለን። እንደው እንደ መጋደል አንቆጥረውም። ሌሊት ተነስተን ስንጸልይ ምን የመሰለ ፍላጻ እየላክን ነው ሰይጣንን የሚያንቀጠቅጥና በምንጸልይበት ጊዜ ትልቅ ኃይል እንዳለውና ለአገልግሎት በጣም አስፈላጊ እንደሆነ ነው እንግዲህ ከዚህ ምንማር። በእግዚአብሔር ፈቃድ ሁሉ ተረድቻለሁና ፍጹም ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎት ይጋደላል አለ። በቀላሉ እንዲስተዋል አድርጎ መጽሐፉ የእንግሊዝኛ ትርጉም እግዚአብሔር እንድታደርጉት የሚፈልገውን ሁሉ ሙሉ በሙሉ እንድትረዱት ይጸልያል ይላል። ደግሞ ማስተዋል ከሌለው ዋጋ የለውም። ሌላ አዲስ ትምህርት ከመጣ መልሶ ማፈራረስ ነው። የኢትዮጵያ የዴቪዲያን ትምህርት ሲመጣ ፓስተር እንትና ይምጣና ቻለንጅ ያርጋቸው ተባለ። ለምን? በየግላችን ጠንካሮች ስላልሆን ስለምንፈራ የእነሱ ትምህርት ብዙ እህቶቻችንና ወንድሞቻችን ይዟቸው ይሄድ እና ሌላም መሆን ይመጣል። ገና ብዙ እስከ መጨረሻው ድረስ የሚለቀን በሽታ አይደለም ይሄ። የተለያየ ሃይማኖት እየመጣ ይበውዘናል። በራሳችን መቆም ከቻልን ግን ሙሉ በሙሉ ከተረዳን ምንም ነገር አንቀሳቅሰንም። ሲፈጥረን ይሄን እውነት ሲገልጽልን መሰረት ይዞ ነው፣ ዝም ብሎ ከአየር ላይ አይደለም። በዚህ ጸሎት የተለያዩ ክፍሎች በጥንቃቄ እንመልከታቸው። እንድጠነክሩ መቆም ካልጠነከረ ልጅ መቆም አይችልም። የተልፈሰፈዘ ልጅ ከሆነ ብናቆመው ይወድቃል እንጂ አይቆምም። ቃሉ ጸንቶ መቆምንና በእምነታችን አለመናወጥን ያሳያል። መቆም ግራቪቲ ወይንም የመሬት ስበትንም ተቋቁሞ ንፋስንም ተቋቁሞ ቀጥ ማለት ነው። በትምህርቱም እንደዛው ነው። አዲስ የሚመጣ ንፋስ ካለ ትምህርት እንስማው እንስማ አይባልም። እኔ አረብኛ ባልችልም ቁርአኑን 6 ወር ወስጄ አንብቤዋለሁ። እንደው ምንድን ነው የሚያወራው ብዬ እንግዲህ ሁሉ ሺህ ሰው ሲከተለው የሞኝ ሃይማኖት ነው ለማለት ያስቸግራል። እና ሳነበው በጣም ማደንጠውም አየው የሚያስፈራም ነገር አነበብኩኝ። እና አንዳንዱ የሰው ሃይማኖት ማጣጣል እንዳይሆንብኝ እንጂ ዝም ብሎ በዘበዛ የሚለው ነገር የለም። ዝም ብሎ ለማውራት ተብሎ የሚወራ ነገር ምንድን ነው የሚያወራው ስላላችሁ ደግሞ ራሱን ኮንትራዲክት የሚያደርግ ነገር ደግሞ እንግዲህ እኔ መግለጹን ስላልቻልኩበት ይሆናል። ብዙ ነገር ጥያቄ የተወብኝ ነገር አለ እና በጣም የሚገርም ነው። ትምህርት የተለያየ ትምህርት ሲመጣ ማዳመጥ መቻል እና እኛ የቆምንበትን ማወቁ ጥሩ ነው። ምክንያቱም መቆማችን የምናውቀው ከሌላው ጋር የሚመጣውን ሬዚስታንስ። አሁን የመሬት ስበት ባይኖር መቆማችን አይታወቅም። ተጋድመንም መቆም ነው፣ ቁመንም መቆም ነው። ግን ስበት ስለሌለ ዝም ብለን መዋለል ነው። በአየር አይታችሁ እንደሆነ ጨረቃ ሄድን ሲሉ እየዘለሉ ነው የሚሄዱት። ምክንያቱም እንደ ስበቱ ስለሌለ በደንብ እየረገጡ አይራመዱም። እና በመንፈሳዊ ሕይወትም እንደዛ እንዳንሆን ነው መጠንቀቅ ያለብን፣ እየረገጥን እያወቅን መቆም እንድንችል እና መጠንከር እንድንችል። እና ይሄ ጸሎቱ አንዱ እንድንጠነክር ነው። ሁሉ ጸንቶ መቆምና በእምነት አለመናወጥን ያሳያል አለ። ይህን ማድረግ የምንችለው መጽሐፍ ቅዱስን እውነት ስናውቅ የኢየሱስን ወንጌል ስንተማመን ብቻ ነው። ቆሮሳይስ 1:23 ላይ ጳውሎስ ከሰይጣን ጋር ስለሚደረገው ተጋድሎ ስለ ማታለያዎቹ ለመናገር ቆሙ የሚለውን ቃል ብዙ ጊዜ ተጠቅሞበታል። ኤፌሶን 6:11 የእግዚአብሔርን ዕቃ ጦር እንደ ልብስ መልበስ አለብን፣ ያን ጊዜ ዲያብሎስን እና የክፉ መላእክት ሰራዊት ተቋቁመን መቆም እንችላለን ይላል። እሺ ኤፌሶን አንዳችን ቆሎሳይስና 1:23 እናንብብ፣ አንዳችን ደግሞ ኤፌሶን 6 ይቅርታ 11 እናንብብ። ኤፌሶን 6:11 እንደዚህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ሌላኛው ኤፌሶን ቆሎሳይስ 1:23 የሚለው ነው። የሚያነብ ሰው ከሌለን ያነባዋለሁ።
ያነባለሁ።
እሺ፣ እግዚአብሔር ይባርክ።
ቆሎሳይስ 1:23 ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእሱ አገልጋይ ሆንኩ።
አሜን። ይሄ ነው ቁልፉ። እንግዲህ ፍጹማን ሊያደርጋችሁ፣ ፍጹም የሚለው ቃል የእግዚአብሔር ቅዱስ ፍቅር ማለት ነው። ይህ ፍቅር እኛን ለማዳን ሲል ኢየሱስን በመስቀል እንዲሰቀል አረገው ይላል ማቴዎስ 5:44 እና 48። ማቴዎስ ምዕራፍ 5:44 እና 45 አብሮ ነው። እኔ ግን እላችኋለሁ በሰማይ ያለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአኖችም ላይ ዝናቡን ያዘንባል ይላል። 44 እና 45 አብሮ ነው ያለው እዚህኛው ላይ። 48 እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ፍጹም እሱ ብቻ ነው፣ ማንም ፍጹም የለም። ከዛ ሙሉ በሙሉ መረዳት ይላል። በከፊል አይደለም፣ ሙሉ በሙሉ። ሙሉ በሙሉ የሚለው ቃል እግዚአብሔር አንድን ነገር ሙሉ በሙሉ እንድናውቅ እንደሚፈልግ ያሳየናል ይላል። በከፊል ያወቀ ዋጋ የለውም። አብርሃምም እግዚአብሔር የገባውን ቃል ኪዳን እንዲፈጽም ነው ሙሉ እምነት ነበረው ይላል ሮሜ 4:21 ላይ። ጳውሎስ ወንጌልን በሙላት እንዲሰብክ ጌታ አበረታው ይላል ሁለተኛ ጢሞቴዎስ ላይ ያለውን ነው። ሁለተኛ ጢሞቴዎስ ምዕራፍ 4:17 እንደዚህ ይላል፣ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩኝ ይላል። የተመሰገነ የሆነ እግዚአብሔር። ይሄ ነው ለሚሰራው እሱን ለሚያገለግል ዝም ብሎ የማይጥል አይነት ነው። አብሮ ከጎን የሚቆም የሚያበረታ፣ ማበርታቱ ደግሞ ከአንበሳ አፍ እንዲያመልጥ እንደ ዳንኤል እንደሚረዳው እግዚአብሔር እንድታደርጉ የሚፈልገው ሁሉ ሲል ደግሞ ሁሉ የሚለው ቃል ጳውሎስና ኤጳፍራ በቆሮሳይስ ሰዎች እግዚአብሔር ለሕይወታቸው ያለውን እቅድ ሁሉ እንዲያውቁ እንደሚፈልጉ ያሳያል። ያን ጊዜ እግዚአብሔርን ያከብሩታል፣ በሁሉም ነገር ያስደስቱታል ይላል። የተመሰገነ ይሁን። ቆሎሳይስ ምዕራፍ 1:9 እና 10 10 እና 11 አብሮ ነው። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብና የአእምሮ ሁሉ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ይላል። እኛ የሚጠበቅብን ይሄ ነው። እግዚአብሔር የሚያስተምረንን በተግባር እንድናደርገው ነው። ቃሉንም የበለጠ እንድናውቅ ነው ታዘዝ ነው። ክብሩ ይስፋ። እንግዲህ እያደረግን ነው። አሁን ሀሳብና ጥያቄ ካለ አሁን ነው፣ ወይም ተጨማሪ ብዙ ጊዜ አለ። ዛሬ 15 ደቂቃ በላይ 18 ደቂቃ
ሄሎ።
እሺ።
አይ ጸጥታ ይሰጥ ጸጥታው ስለሚበዛ እንሞክር። በጣም ደስ ይላል እና በህይወታችን አንዳንድ ነገሮችን እያየን ነው። እዚህ እስከዚህ የደረሰ ነው። በተለይ ወንጌልን በተመለከተ ቅድምም በጣም ደስ የሚለኝ ነገር ቢኖር አንዳችን ከሌሎቻችን ልምድ ማግኘት። አንዳንድ ጊዜ ሰዎች ሲናገሩ ልምድ ማግኘትን ይናገራሉ። አንዱ አንዳችን ከሌሎች ወይም ከሌላ ልምድ ማግኘት፣ ከአንድ ቤተክርስቲያን ሌላ ቤተክርስቲያን ልምድ ማግኘት፣ ከአንድ ሰው ሌላ ሰው ልምድ ማግኘት እና አሁን አንተ በጻነትም እያለ በወንጌል ጉዞ ላይ የሆነውን ነገር ስትናገር በጣም ደስ ይላል። ያ ማለት ከህይወታችን ያየነው ነገር ስንመሰክር በጣም ደስ ይላል እና ይሄ በዚህ በስተመጨረሻ ለምንገኘው ለእኛ በጣም አርጎ የሚጠግነን ነው። እኔ በተለይም አሁን ከዚህ ቀጥሎ ያለው ሰንበት ትምህርትንም ሳያየው በቃ ተመሳሳይ የሆነ ነገር ነው። ተመሳሳይ ከዚህ ጋር የሆነ ነገር ነው እየመጣ ያለው። ይሄ ሁሉ ምንድን ነው? ይቅርታ፣ እኛም በማስጠንቀቅ ነው። እኛም ለማስጠንቀቅ እና ለማበረታታት ነው እና ከወንጌል ተስፋ ሳትናወጡ ተደላድላችሁ ኑሮ ነው ይላል እና ተደላድለን እንድንኖር ነው። ደግሞ እንደተነበበውም በኢየሱስ ፍጽምና ሙሉ ሆኖ መቆም ይላልና በወንጌል ፍጹም መሆን የምንችለው ከሱ ኃይል ስናገኝ ብቻ ነው። ከሱ ኃይል ስናገኝ ብቻ ነው እና በዚህ በስተመጨረሻ ለምንገኝ ለእኛ በጣም ጠቃሚ የሆነ ከሐዋርያው ጳውሎስ በተለይም ከአገልጋይ ከኤጳፍራ ከተናበበው እና እንዴት አድርጎ ወንጌልን ሲሰራ እንደነበረ እና ሲያገለግል እንደነበረ ይናገራል እና የተነበበው ነገር ሁሉ በጣም ጠቃሚ የሆነ ቃል ነው የተነበበው እና ሐዋርያው ጳውሎስ እያለ ያለው ወደፊት ይዘረጋሉ ነው ያለው። እውነቴ ነው የምላችሁ ዛሬን እና እናንተን ተደላድለን እንግዲህ በጣም መጠንቀቅ አለብን። ሳንናወጥ ለመቆም በጣም መጸለይ ያስፈልጋል፣ መንበብ ያስፈልጋል፣ መጠንቀቅ ያስፈልጋል እና ስለዚህ ወደፊት እንድንዘረጋ እዚህ ላይ ምስል ነው የሚሰጣል። ኋላ ያለውን እየረሳው ወደፊት ይዘረጋል። ወደኋላ ያለውን አልፏል። አሁን ግን ለእኛ ወደፊት ለምንድን ነው እንዲህ ያለ ነገር በጥንቃቄ እየተነገረኝ? ምክንያቱም ጌታ ክርስቶስ ሊመጣ ነው። እነሆ እንደ ሌባ ሁኜ እመጣለሁ ይላል እኮ ክርስቶስ ኢየሱስ ሊመጣ ነው። ስለዚህ ዛሬ ይህ ሁሉ የሚነግረን የሚያስተምረን የወንጌል ተጋድሎ የሚያሳየን ሁሉ ምንድን ነው? ጌታ ኢየሱስ ክርስቶስ ሊመጣ ስለሆነ እንድንዘጋጅ እንድንጠነቀቅበት ነው። አልሰማሁም አላወኩም እንዳን መዋሸት አንችልም ማለት አይቻልም ደሞ አይገባንም አይሆንም ስለዚህ ዛሬ እየተመገበን ያለው ይሄ ወንጌል ጉዞ የወንጌል አካሄድ የወንጌል ሰንሰለት ቀላል አይደለምና አንተን ለማቆም ተደላድለን ለማቆም እንደነችል እግዚአብሔር ይርዳን ይሄን ለማለት ፈልጌ ነው አመሰግናለሁ
አሜን ጌታ ይባርክዎት ፓስተር ልክ ነው በጣም ያስፈልጋል እሺ ሌላ ተጨማሪ ጥያቄ ሐሳብ የኔ ጥያቄ እንግዲህ የሚጠይቅ ሰው ከሌለ እና ይሄ እውነቱን ማወቁ አሁን ወደ መጨረሻ ስደቱ የሚመጣ በአማኞች አንዳቸው አንዳቸውን ያጋፍጣሉ ነው የሚባለው እንግዲህ ይሁዳ ከኛ መሀል ሳይኖር አይቀርም እርግጠኛ ነኝ ስለ እሁድ ሰንበትነት የሚመጣው ከ ጀዙዊቶች ከካቶሊክ ትምህርት ነው ተብለን ተምረናል የሆነ ሆኖ መንግስት ማብሮ ይተባበራል ነው የተባለው ያው ሰፋር ገን ነው በአለም ስደቱ የሚመጣው በአለም ነው ግን ከውስጥ ያሉት ወንድሞቻችን የሚጠቁመንና ኋላ መጨረሻ ላይ ወደ እስር ቤት የሚጥሉንን እንዴት ነው የምናያቸው እንዴትስ መለየት ይቻላል ስንለይስ እንዴት ነው የመጽሐፉ የሚለው እንኳን ወንድሞቻችን ጣላቶቻችንን ድንወድ ነውና አሁን ፈተናው የሚመጣ ያን ጊዜ ነው ምክንያቱም የሚያሳደዋችሁን ወደዱ ወነቱንም ማያቀን ሰው እንደምንም ልንችለው እንችላለን ግን ውስጥ ይያለ የሚያባርና ውስጥ ይያለ ጣላት የሚሆን ሰው በጣም ክፉ ስሜት ለሚሰጠውና እንዴት ነው አሁን ወደ መጨረሻው ለዚህ እየተዘጋጀን ነው ወይ ከውስጥ ራሱ ወንጌሉን ያበላሹ ያጣመሙ የሚመጡ ሰዎች ነው እና ለነሱ እየተዘጋጀን ነው ወይ ነው ጥያቄው እንግሊዝ ካልሆነላችሁ እንደገና ጠይቁኝ
በቀለ ነኝ
እሺ ላሽ በቀይ ቀጥ
ምክንያቱም የሚያዘጋጀን የእግዚአብሔር መንፈስ ቅዱስ ስንፈቅድለት እንደ ቃሉ ስንኖር ነውና ይመጣ ያለው ይመጣል የማይቀር ነገር ነውና እኛ ግን ቃሉን በማንበብ በመጸለይ መቆም አለብን ይመጣ ያለው ነገር ሊያስፈራን ሳይሆን ሊያዘጋጀን ነው ይመጣ ፈተና ሁሉ ከመውጫ ጋር ነው እግዚአብሔር አምላክ በዚያ የምናልፍ ከሆነ ያሳልፈናል የምንቆም ከሆነ ያቆመናል ለበረከት ነው የሚመጣው ፈተናው እንጂ የሚያስፈራን አይደለም እግዚአብሔር ይመስገን
አሜን በጣም ቆንጆ መልስ ተጨማሪ
ሄሎ
እሺ ቀጥይ
ቤተክርስቲያን ምንጊዜም የኃጢአተኞች መሰብሰቢያ ናት ማንም ማንም ሁሉም ነገር ግን በቃሉ ልዩነቱን ማወቅ እንችላለን ቃሉ ልዩነት አንዳንድ ጊዜ ሐሳብ በሚሰጥበት ጊዜ ወደ ተቀራ ከቃሉ ውጪ ሆነና በዛ በፍቅር ከእግዚአብሔር ቃል ውጪ ፈቀቃለ ማለት እነሱን ግን እንደዚህ ተናግሯል በዚህ አምሯለኝ ይሄኛው እንደዚህ መጻፍ ልስ ይያል እንዴት እንደዚህ አላደረገም ብለን በጥላቻ መልስልናቸው አንችል ማየት የለብንም ነገር ግን በቃሉ ትክክል አይደለም ብሎ መናገር ከዛም ደግሞ በቃሉ ጸንተን መኖር እና የቃል ልዩነት ቢኖርም ያን ባመነበቱ እኛም ባመንበት ጸንተን መኖር እና እነሱን በፍቅር ማየት እንዳለብን
እሺ እስር ቤት ሲወረውሩሽ እንዴት ነው ፍቅሩ ነው ችግሩ እንጂ እውነትሽን ነው በሐሳብ መለያየቱም አሁንም አለ ለወደፊትም ይኖራል እየጠቆሙ ያለሽበትን እያሳወቁ ልክ በኢትዮጵያ ፖለቲካ እንዳየ ነው እንደዛ አይነት ከየከፋት ዘመን ይመጣል በጣም ከባድ እሱን እንዴት እናስተናግደው ነው
ያንን በጸሎት ኃይልና ያ ሁሉ ሊመጣ ጌታ አስቀድሞ ነግሮና እንድንበረታ መጸለጋሽ በቂ እንዳለው በጸሎት ነው ይሄን ሁሉ ሊያደርገው የሚችለው ሊያበረታ ክፉን በመልካምን ቃል ሊያናግር የሚችለው በሱ ቃል በስፈጸለት እንድንበረታና ያን ኃይል መንፈስ ቅዱስን እለት እለት መለመን እንዳለብን የሚያስችለውን።
በጣም ጥሩ ቆንጆ መልስ፣ ተባረኪ። ሌላ ሰው ተጨማሪ? እሺ ወንድም።
አይ ትንሽ ተጨማሪ ላይ ጌታ ይባርክሽ፣ ተባረኩ ሁላችሁም። ትንሽ ለመጨመር ፈልጌ ነው እና በመጽሐፍ ቅዱስ የምናገኘው ታሪክ አለ ስለ ነቢዩ ስለ ኤልያስ። ኤልያስ የእግዚአብሔር አገልጋይ፣ ታላቅ የእግዚአብሔር አገልጋይ፣ የበኣልን ተጋጆችን በቂሶን ወንዝ ወደ 450 የሰይጣንን የሚያመልኩ ለጣዖት የሚሰግዱትን አዶ የጨረሰው የእግዚአብሔር ነቢይ ኤልያስ እና እኔ የኢዛቤል ዛቻ ፈራ። ያ ስለ አንዲት ስለ አካብ ሚስት ስለ ኢዛቤል ዛቻ ፈራና በቃ አገር ሌላ አገር ኮብልሎ ሄዶ እግሩን ጭንቅላቱን በእግሮቹ ውስጥ ከቶ ተስፋ ቆርጦ የተቀመጠውን እግዚአብሔር ቃል መጣና፣ ኤልያስ ሆይ እዚህ ምን ታደርጋለህ የሚል እግዚአብሔር ድምፅ ሲመጣ ብቻዬን ቀረሁ ነቢያት ሁሉ አልቋል ብሎ በተናገረ ጊዜ አንተ የማታውቃቸው አሉ፣ አንተ የማታውቃቸው ለቤል ያልምባከኩ አሉ እና አለና በዛች ክትክታ ውስጥ ተደብቆ ተኝቶ ያለውን እግዚአብሔር ቃል ቀሰቀሰውና ብላ አለው። ብላ አሁን እኔ እችን ቃል ፈልጌ ነው ለሁላችንም ይጠቅምናል ብዬ የማስበው። ቀሰቀሰውና በቃ ብላ አለው እግዚአብሔርና በላ። ከበላ በኋላ እንደገና ተኛና የተኛውን እንደገና ቀሰቀሰውና እግዚአብሔር መልአክ ብላ የምትሄድበት መንገድ ብዙ ነውና ብላ አለ። የምትሄድበት መንገድ በላ። በዚያ አንድ ቀን አንድ ጊዜ በበላው 40 ቀንና 40 ሌሊት እንደተጓዘ እና ሌላ ለሱ የሚሆነው ሰው እንዳገኘ እግዚአብሔር ቃል ይናገራል። አሁን ምንድን ነው እኔ እዚህ ላይ ለመናገር የፈለኩት? የምትሄድበት መንገድ ብዙ ነውና ብላ አለ። ከዚያ በበላው 40 ቀንና 40 ሌሊት እንደሄደ እግዚአብሔር ቃል ይናገራል። ዛሬ አንተ ለጠየቀው ጥያቄ መልስ ሊሆንልን እንዳሉት ሁሉ ተጨማሪ የማደርገው መልስ ሊሆንልን የምችለው የእግዚአብሔርን ቃል መብላት ነው። አሁን እየበላን ያለ ነው እና አዎ ፈተና አለ። የምትሄድበት መንገድ ብዙ ነውና ብላ እንደተባለው ሁሉ አለ። የታላቁ ተጋድሎ ፈተና አለ፣ የታወቀ ነው። በተለይ ለእኛ ለአድቬንቲስቶች ቅድም እንደተናገርከው ሌሎቹ አብያተ ክርስቲያናት ፕሮቴስታንት ሁሉ አንድ ላይ ይሁኑና ጥቂቱን ቅዱሳንን እንደሚያሳድዱ የእግዚአብሔር ቃል ይናገራል። ነገር ግን አይሸንፉም እነዚህ ጥቂቱን ቅዱሳን ያሸንፋሉ። እና ዛሬ እኔና እናንተ እዚህ ያለን እግዚአብሔር እየመገበን ያለ ነው እና ከዚህ ቃል እየበላን ስለሆነ ሳንፈራ ሳንደነግጥ እናሸንፋለን፣ እንጓዛለን። ስለዚህ እየበላን ስለሆነ እግዚአብሔር ስም ተመሰገነ ይሁን። አመሰግናለሁ።
በጣም አመሰግናለሁ ፓስተር። እኛም አንጠራጠርም ብለናል እንግዲህ፣ እናሸንፋለን። ትክክል ነው። በጣም አመሰግናለሁ። እሱ ነው ተስፋችን። አሁን እየተመገብ ነው ያለ ለዛ ለጦርነቱ ጊዜ ለሩጫው ነው። ኋላም ደግሞ ተነሱ ብሉ እንባላለን። እሱን እየበላን እስከ መጨረሻ ድል እናደርጋለን። በጸሎት እንድንዋጋ ነው ዛሬ የተማርነው እና ጦርነት ነው እሱ ራሱ መጸለዩ። አሁን እርግጠኛ ነኝ ብዙዎቻችን ገና ስንንበረከክ 30 ነገር በአእምሯችን ይመጣል እና ጸሎቱ እስኪያልቅ እንኳን ያለው ጦርነት እዛው ላይ እንኳን ለመጸለይ እንኳን ያለው ፈተና እንደ ደቀ መዛሙርቱ አንዳንዶቻችን እንቅልፍ ይወስድ ይጥልብናል እና እንቅልፍ እያንጎላችን እንቸገራለን እና በጣም ፈተና ነው፣ ጦርነት ነው። ለዛ መንፈስ ቅዱስ ያዘጋጀን ዘንድ ጸሎቴ ነው። ሌላ ተጨማሪ ጥያቄ ሀሳብ ካለ አንድ 5-4 ደቂቃ ቀርቶናል።
ሌላው ደግሞ በጣም ይቅርታ፣
ችግር የለም ቀጥል።
ምክንያቱም እግዚአብሔር ምንድን ነው ያለው? በስጋ አይቻልም አለ። በኋለኛ ዘመን ከመንፈስ ያፈሳሉ ስጋ በለበሰ ሁሉ ላይ አብራት ከተለወጡ በኋላ ፍራት መጣ እንዴ? አልመጣም። ወጡስ ያላቸው ሁሉ ባህራት ግጥሎ ለወንጌል ነው ወጡት። ፍራት አይኖርም? ድፍረት ይኖረናል? እንደ ፀሐይ እናበራለን፣ እንደ አትክልት እናብባለን፣ ዓለም እንወርሳለን። ያ የኋለኛ ዘመን ይመጣል፣ ያቆመናል። አሁን ሊመጣ ተዘጋጅቷል። ለመቀበል እንዘጋጅ።
አሜን
አሜን አሜን።
እሺ
እሺ። ቅድም አንተ ስታነብ ነበረ በኤፌሶን ላይ ኤፌሶን 6:11 ቁጥር ነው ብቻ ነው ያነበብከው። ነገር ግን እኔ ትንሽ በዚህ ትንሽ በቀረችው ጊዜ ላይ ይህን ጥቅስ በሙሉ ባነበው ደስ ይለኛል። ማለት ኤፌሶን 6:10-18 ነው ሰንበት ምርቱ የሚለውና በጣም ደስ ስለምን ስለሚመክራን እሱን በድጋሚ ባነብላችሁ ለራሴም ባነብ ደስ ይለኛል ብዬ ነው። በቀረው በስታና በኃይሉ ችሎት የብራታችሁ ሁኑ። የዲያብሎስን ሸንገላ ልትቋቋሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማዩ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ስለዚህ ይላል ከክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አንሱ ይላል አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቁንም ጥርፍ ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር፣ የመንፈስንም ሰይፍ ያዙ። እርሱም የእግዚአብሔር ቃል ነውና በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። ከዚህም በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ነው የሚለው። አሁን ይሄ ቋንቋ በጣም አርጎ አስፈላጊ የሆነ ቋንቋ ከተዘረዘረ በኋላ ትጉ ላይ ወገኖች አንድ ነገር ልናገርና በዚህ በአጭር ጊዜ እነዚህ እረኞች ጌታ ክርስቶስ ሲወለድ አልተቀበሉት። ነገር ግን ለሰጉት እረኞች ነው የተገለጠው። ዛሬም ጌታ ኢየሱስ ክርስቶስ ሲመጣ ለተጉት ነው የሚመጣው። ለተጉት እንደ ሌባ ይመጣሉ ብለዋልና ለተጉት ነው ምንም የሚመጣውና ተግተን እንድንቆም እግዚአብሔር ይርዳን። ይቅርታ ብዙ ጊዜ ወሰድኩብኝ።
ኖ ልክ ነው። ገና አንድ ደቂቃ አለ። ይባረኩ። ቆንጆ ማጠቃለያ ነው። አመሰግናለሁ። እሺ ተባረኩ። እንግዲህ ስለተሳተፋችሁ አመሰግናለሁ። ያነበባችሁም በመዝሙሩም የጀመራችሁ የከፈታችሁ ፕሮግራሙን የመራችሁ የተባረካችሁ ሆኖ እግዚአብሔር በሰላም ያሳድረን። እወዳችኋለሁ። ደህና አደሩ። ጨርሻለሁ። ዘመነ።
እሺ። እግዚአብሔር ይባርክ። ጌታ ጸጋውን ያብዛልን። አገልግሎትን ቤቱን ሁሉ ይባርክ። እግዚአብሔር አምላካችን እጅግ አድርገን እናመሰግነዋለን። ዛሬም ፈቃዱ ሆኖ ለእኛ ለህይወታችን የሚያስፈልገውን ነገር ሁሉ ሁሌም ስለሚያስተምረን የመጨረሻው ቀን በሚመጣበት ጊዜ ተጠንቅቀን ተግተን ቃሉንም ሙሉ በሙሉ በመረዳት እንድንቆም እግዚአብሔር በተለያየ መንገድ እያስተማረን ስላለ ለዛ እግዚአብሔርን እጅግ አድርገን እናመሰግነዋለን። በመጽናት በፍጹም ከሱ ጋራ በመሆን እስከመጨረሻ ድረስ መጽናት እንድንችል እኛንም እግዚአብሔር ይርዳን። ላለው ስለነበረን የሰንበት ትምህርት ውይይት እግዚአብሔር አምላክ የተመሰገነ ይሁን። ሀሳብ በመስጠት በማንበብም የተባበራችሁትን ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁኝ። እዚህ ቀጥለን ወደ ሁለተኛው ክፍል እንሄዳለን። ሁላችሁንም እንኳን ወደዚህ ወደ ቻርም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት ተወዳለሁኝ። ዛሬ የተቀደው ቁጥር የሚሆነው 7090 ነው። እዚህ ቀጥለን እህታችን የዛ በመዝሙር ታገለግለናለች። ከዚያ እግዚአብሔርን ህይወት ቃል ይዞልን የሚመጣ ነው ደግሞ ዛሬ ወንድማችን እናትናኤል ብርሃኑ ይሆናልኝ። እሱ ያገልግሎትን ጊዜ ወስድልናል። አሁን ግን መጀመሪያ መዝሙር ተባረከዛ።
እሺ እግዚአብሔር ይስጥልኝ ስለተሰጠኝ እድል ለሁሉም ነገር እግዚአብሔር ተባረከ። እሱም አንድነቱን ይባርካው ስለመረሃልን ሰንበት ትምህርት ጌታ ይባርክላለሁ። በድጋሚ ከዚህ በመቀጠል የምዘምረው መዝሙር መርሱን አገኘው ከሚለው አስቲዬ የተረጎመችውን መዝሙር ነው የምዘምረው። መዝሙር 112ን እዘምራለሁ። ያለ እርሱ ምንም አይደለሁም የሚለውን መዝሙር እዘምራለሁ።
ያለ እርሱ ምንም አይደለሁም፣ ያለ እርሱ እወርቃለሁ፣ ያለ እርሱ ባህር ያሰምጠኛል፣ እንደ መርከብ መሪ እንደሌለው ኢየሱስ ኦ ኢየሱስ ታውቀዋለህ ወይ ዛሬ ወይስ ታዞራለህ? ኢየሱስ ኦ ኢየሱስ ያለ አንተ የጠፋው በግ ነኝ፣ ያለ አንተ የሞተ ሰው ነኝ፣ ያለ አንተ የተሸው ባሪያ ነኝ፣ ያለ አንተ ተስፋም የለኝም፣ ግን ካንተ ጋር የዳንኩ ጻድቅ ነኝ። ኢየሱስ ኦ ኢየሱስ ታውቀዋለህ ወይ ዛሬ ወስፊትን ታዞራለህ? ኢየሱስ ኦ ኢየሱስ ያለ አንተ የጠፋው በግ ነኝ፣ ያለ አንተ ግዞተኛ ነኝ፣ ያለ አንተ መንገድ የጠፋብኝ፣ ያለ አንተ ሁሉም ጨለማ ነው፣ ካንተ ጋር ግን ወራሽ ልጅ ነኝ። ኢየሱስ ኦ ኢየሱስ ታውቀዋለህ ወይ ዛሬ ወይስ ፊትህን ታዞራለህ? ኢየሱስ ኦ ኢየሱስ ያለ አንተ
እግዚአብሔር ይስጥልኝ። ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ፣ ጌታ ጸጋውን ያብዛልሽ። ስለዚህ ግሩም ዝማሬ እግዚአብሔር አምላክ የተመሰገነ ይሁን። እሺ፣ እዚህ ቀጥለን ደግሞ እግዚአብሔርን ቃል የምንሰማበት ጊዜ ይሆናልኝ። ወደ ስብከቱ እንሄዳለን። ወንድማችን ናቲ እንኳን ደህና መጣ። ጌታ መንፈስ ካንተ ጋር ይሁን። ተባረክልኝ።
አሜን። እግዚአብሔር ይስጥልኝ። ድምፅ ይሰማል?
አዎ ይሰማል።
እሺ፣ አመሰግናለሁ። እንዴት ቆያችሁ? ያላችሁበት ስፍራ ሁሉ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ስለነበረን ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። ያገለገላችሁትን ሁሉ እግዚአብሔር ይባርካችሁ። እንግዲህ ያለ ኢየሱስ ምንም አይሆንም ማለት ሁሉም ነገር በእርሱ ነው የሚሆነው። መግባት መውጣታችንን የጠበቀልን በህይወት ያኖረን ሮሚ መጽሐፍ ላይ ነገር ሁሉ በእርሱ ለእርሱ ከእርሱ ሆነ ይላል እና ስለመጣው ግሩም ዝማሬ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክ ስለማለት እወዳለሁ። እንግዲህ ወደ ዛሬው ትምህርት ከመሄዳችን በፊት እንግዲህ የዛሬው ክፍል ክፍል 5 ይሆናል። ክፋትን የሚያመነጭ ልብ በሚል ሀሳብ ነው የምንማረው። ያው እንግዲህ የቀጠልን ነው አይደል? የእግዚአብሔር የሚጣላቸው ነገሮች በሚል ትልቅ አርዕስ ውስጥ ደግሞ በየ ነገሮችን ለይተን በማየት ተንትነን ለማየት እየሞከርን ነው። የምሳሌ መጽሐፍ ምዕራፍ 6 ከቁጥር 16 እስከ 19 ያለውን ጥቅስ እንደ ዋና ጥቅስ ይዘን ማለት ነው። እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። 7ንም ነፍሱ አጥብቃ ትጸየፈዋለች፤ ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ፣ እነዚህ ነገሮች በእግዚአብሔር ዘንድ የተጠሉ እንዲሁም እግዚአብሔር ደግሞ የሚጸየፋቸው ነገሮች መሆኑን መጽሐፍ ቅዱስ ይናገራል። እንግዲህ ባለፉት 4 ቀናቶች ውስጥ እግዚአብሔር ስለሚጠላቸው ነገሮች አንስተናል። ስለ ትዕቢተኛ ዓይን ተመልክተናል። ስለ ሐሰተኛ ምላስ አይተናል። ንጹሕ ደምን ስለሚያፈስ እጅ ተመልክተናል፣ እግዚአብሔር ለምን እንደሚጠላው። በዛ ሂደት ውስጥ እንዳለን ወይም ያ ነገር የሚገለጥበት ነገር ምን እንደሆነ፣ በዛ አይነት ልምምድ ውስጥ ስላለፉ ሰዎች እንዲሁም ደግሞ ከእንደዛ አይነት እግዚአብሔር ከሚጸየፈው ምግባር እንዴት መውጣት እንደምንችል መጽሐፍ ቅዱሳችንን አይተን እግዚአብሔር አስተምሮናል። እንግዲህ ዛሬ ቅድም እንዳልኩት የምንማረው ክፍል 5 ሲሆን እግዚአብሔር ከሚጠላቸው ነገሮች ውስጥ ከተዘረዘሩት ውስጥ 4ኛውን እንመለከታለን። ክፋትን የሚያመነጭ ልብ። የቃሉ ባለቤት እግዚአብሔር ራሱ ነው እና እንዲያስተምረን አጭር ጸሎት እናደርግ። ጋር የምትወደን ያውቸር ዘላለማዊ አባትና አምላክ እግዚአብሔር ሆይ፣ ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ተመስገን። አቤቱ እግዚአብሔር ሆይ፣ መቼም አንተ ቸር ነህ። በቃል አማካኝነት ራስን ልትገልጥልን ዛሬም ፈቀድክ። ክብር ሁሉ ለአንተ ይሁን። ጌታ ሆይ ቃልን አንተ ላክልን፣ አንተ አስተምረን። እኔን ኃጢአተኛ ደካማውን ልጅህን በመስቀል ስር ደብቀ አንተ ብቻ እንድትታይ የልብን ሀሳብ ለልባችን እንድትገልጥ እንማጸንሃለን። በጌታ በኢየሱስ ስም አሜን። ክፋትን የሚያመነጭ ልብ። እንግዲህ ለመንደርደሪያ አንዳንድ የሆነን ሀሳብ ስንማር ሳለ የሆነ ለመንደርደሪያ የሚሆን ወይም ከዛ ነገር ውስጥ የተገናኙ ፋክቶችን ትንሽ ማየት ወይም ሪፈር ማድረግ ደስ ይለኛል። እንደው ከዛ ጋር ያለው አውዱስ ምንድን ነው? እንዴት ነው ልናገናኙ የምንችለውን የሚለውን ሂንት ይሰጠኛል ብዬ ስለማስብ እና እንደው ስለዚህ ሳስብ ስለ ልብ ሳይንሱስ ዓለም ምን ይላል ወይም ደግሞ ፋክቶች እንደ ፋክት ሆነው ወይም እንደ እውነታ ሆነው የተቀመጡ ነገሮችስ ምን ይላሉ የሚለውን ነገር ለማየት ሞከርኩኝ እና አንዳንድ አስደናቂ ቁጥሮችን ወይም አስደናቂ እውነታዎችን አየሁ። እንግዲህ አንዳንዴ እንግዲህ ሜቢ ልስት እችል ይሆናል የእርግጥ የጤና ባለሙያ ስላልሆንኩኝ፣ ነገር ግን አይ ቲንክ ያገኘሁት መረጃ እውነት ይሆናል ብዬ አስባለሁ። ካገኘኋቸው እውነታዎች ወይም ፋክቶች መካከል አንደኛው ምን ይላል? የሰው ልጅ ልብ በቀን 100,000 ጊዜ በላይ ይመታል። ይሄ ማለት ሲያፈላው እንግዲህ በአመት 35 ሚሊዮን በላይ የልብ ምት አንድ ሰው ያስተናግዳል ማለት ነው። ስለዚህ አንድ ሰው የልብ ምት በአመት 35 ሚሊዮን በላይ የልብ ምት ይኖረዋል። በጣም የሚያስደንቀው ነገር ደግሞ የ35 ሚሊዮን ጊዜ በአመት ሲመታ ወይም በቀን ከ10,000 ጊዜ በላይ ሲመታ ለሰከንድ ወይም ለማይክሮ ሰከንድ አይቆምም። ይህ በጣም የሚያስደንቅ ነገር ነው። በጣም የሚያስደንቅ ነገር ነው። በምንም ልብ ቆመ ማለት ህይወት ቆመ ማለት ነው። ለምሳሌ ያክል ስንተኛ እግራችን መንቀሳቀስ ያቆማል አይደል? እጃችን መንቀሳቀስ ያቆማል። ባለንበት ስፍራ ነው እንትን የምንለው። ነገር ግን የልብ ምት በምንም ታምር አይቆምም። ተወልደን እስከምንሞት ድረስ ልባችን ይመታል። ይሄ በጣም የሚያስደንቅ እውነታ ነው። ሌላው በየደቂቃው እንግዲህ ልባችን ከ5 እስከ 6 ሊትር ደም ይረጫል። ደም ሲረጭ ደግሞ እንግዲህ ደም በውስጡ
ለእያንዳንዱ የሰውነት አካላችን የሚያስፈልጉ ንጥረ ነገሮችንና ኦክሲጅን በውስጡ ይዞ ያዳርሳል ማለት ነው። ስለዚህ ሌላው አካል የመኖሩ ምክንያት ልብ የሚሰራው ስራ ነው ማለት ነው። ልብ መርጨት ደም መርጨት ቢያቆም ሌላኛው አካል የአካል ክፍል የሚያስፈልገውን amount of nutrient እና ኦክሲጅን ማግኘት ስለሚያቀተው በትክክል ፋንክሽን ማድረግ አይችልም። አሃ ስለዚህ ልብ በጣም አስፈላጊ ነገር ነው ማለት ነው። ሌላው በጣም ያስደነቀኝ ነገር ደግሞ ልብ ምናልባት 1 ፓውንድ በታች ያነሰ ክብደት ይኖረዋል። ነገር ግን የሚሰራቸው ስራዎች ከቃላት በላይ በጣም ከባድ የተባሉ ስራዎችን መከወን ይችላል። በሳይንስ ሲታይ በጣም አናሳ ነው አይደል? 1 ፓውንድ ያነሰ። ነገር ግን ለሰው ልጅ ህይወት በጣም አስፈላጊ የሆነ ኦርጋን ሆኖ እናገኘዋለን። ሌላው ያው ቀደም ለመጥቀስ እንደሞከርኩት እንግዲህ ያንዳንዱ ሰውነት በልብ ጥገኛ ነው። ሶ አንድ ሰው ልቡ ፌል አረገ ማለት በቃ the whole body ነው ሳፈር የሚያረገው even survive ሁላ ማረግ አይችልም። እንግዲህ በአምሮአችን ወይም በጭንቅላታችን ብናስብም deep down ወይም በጣም ጠለቅ ያሉ ውሳኔዎችን የምንወስነው ከልብ ጋር የተገናኙ ነገሮች ናቸው። አንዳንድ ጊዜ እንደዚህ ተብሎ ሲጠየቅ እሰማለሁ፣ እንደው ልብህን ነው የምታምነው ወይስ ጭንቅላትህን ነው የምታምነው ይባላል። አንዳንዴ you know ወዲያው ሪአክት የምናረግባቸው ውሳኔዎች ሊኖሩ ይችላሉ። ያን ያክል ማሰብ ላይ ተጠበቅብን ይችላል ይሆናል። ነገር ግን በጣም ክሪቲካል የሆነ ነገር ወይም በአስፈላጊ የሆነን ውሳኔን መወሰን ስንፈልግ ትክብለን ከልባችን ጋር ተማክረን ውሳኔን እንወስናለን። ስለዚህ በሳይንሱ ዓለም አሁን እንዳየነው እንግዲህ ልብ እጅግ አስፈላጊ የህይወት ማዕከላዊ ክፍል ሆኖ እናገኘዋለን። ሲያውን ደግሞ ወደ መጽሐፍ ቅዱስ ምን ይላል የሚለውን ሐሳብ እንመልከት። መጽሐፍ ቅዱስ እንግዲህ እግዚአብሔር አምላክ ልብን ሲፈጠር አንደኛው የሰው ልጅ ፊዚካል ወይም የሚታየው አካል አለ አይደል በጤንነት እንዲኖር ነው። ነገር ግን ውስጥ ያለውን ጠለቅ ያለውን መንፈሳዊ ትርጉም ስንመለከት ይሄ ልብ ማን እንደሆነን በእውነት የሚገልጠን አካል ሆኖ እናገኘዋለን። ሐሳቦቻችንን፣ ምርጫዎቻችንን፣ ፍላጎቶቻችንን፣ መኞቶቻችንን፣ ፕላኖቻችንን በውስጣችን ወይም በልባችን ውስጥ ታጭቀው እንመለከታለን። እንግዲህ አንድ ሰው የሚያወራው በአፉ የሚያወራው በልቡ ሞልቶ የተረፈው ነው ይባላል አይደል? ስለዚህ everything የታጨቀው ከምን ጋር ነው? ከልብ ጋር ነው። ስለዚህ እንደው የሰው ልጅ ልብን ማየት አይችልም እንጂ እኛ ልብን ማየት ብንችል ያን ሰው ሙሉ በሙሉ ማንነቱን መረዳት እንችላለን ማለት ነው። ምክንያቱም everything ሁሉም ነገር የተገናኘው ወይም የታጨቀው ከዛ ጋር ስለሆነ እንግዲህ አስቡት። ታዲያ ይሄ ልብ ኮራፕት ሲያረግ ወይም ይሄ ልብ ሲበላሽ ሙሉ ህይወት ሙሉ ማንነት በጨለማ ውስጥ መዋጡ የማይቀር ሁኔታ ሆኖ እናገኘዋለን። ስለዚህ ነው እግዚአብሔር አምላክ ልባችንን የሚያየው ከመልክ ይልቅ አይደል? እግዚአብሔር መጽሐፍ ቅዱስን ሰው ፊትን ያያል ይላል። እግዚአብሔር ግን ምንን ያያል? ልብን ያያል። ምክንያቱም ልብ ማንነትን ስለሚገልጥ ልብ የዛን ሰው እውነተኛ ካራክተር ወይ እውነተኛ ባህሪ ስለሚገልጥ። ኦኬ እዚህ ነው እግዚአብሔር ከሚጸየፋቸው ነገሮች ውስጥ አንዱ ምን ሆኖ የምናገኘው? ክፋትን የሚያመነጭ ልብ። እንግዲህ ልብ የአስተሳሰባችን የፍላጎቶቻችንና የምኞቶቻችን ሁሉ መጸነሻ ስፍራ ሆኖ እናገኘዋለን። ሐሳብ ወደ ተግባር ከመለወጡ በፊት በልብ ውስጥ ረጅም ጊዜን ያሳልፋል። በመጽሐፍ ቅዱስ ውስጥ ልብ ውስጣዊ ማንነትን ለመግለጽ ጥቅም ላይ የዋለባቸው ብዙ ስፍራዎች ኖሮ እንመለከታለን። ታዲያ ልብ የነገሮች ምንጭ በመሆኑ አትኩሮት ሊሰጠው ያስፈልጋል። ምክንያቱም የሰው ልጅ እውነተኛ ተግባሩ የሚለካው በልቡ በሚያመነጨው ሐሳብ ስለሆነ፣ ስለዚህ ነው እግዚአብሔር በዚህ ሐሳብ ላይ ትኩረት እንድንሰጥ የሚፈልገው። ይህን ካልን ታዲያ
አቋረጠው መሰል ሰማቻ
አንቺ ትሰማያለሽ?
እሺ ቴክስት አረግለታል ተባረግ
አይሰማም።
እየጻፍኩለት ነው።
ይቅርታ ተቋረጠ። አሁን ይሰማል?
ትሰማል።
ይቅርታ። እግዚአብሔር እንግዲህ ክፋትን የሚያመነጭ ልብ የሚጠላባቸውን ምክንያቶች ለመግለጥ እንሞክር እስኪ። እንግዲህ ልብ ማንነትን፣ አስተሳሰብን፣ ፍላጎትን፣ ምኞትን ሁሉ ይዞ የሚገኝ ዋና ስፍራ እንደሆነ ተመልክተናል። ይሄ ልብ ኮራፕት አረገ ማለት ወይም ይሄ ልብ ክፋትን አመነጨ ማለት እንግዲህ ትክክል ያልሆነውን በመውደድ የሚጠመድ ሰው፣ የእግዚአብሔርን ሐሳብና ፈቃድ ባለማድረግ የሚጓዝ ሰው፣ እቅዱ ሁሉ ከክፋት ጋር የተቆራኘ ስለሚሆን ማንነቱ ሊትራሊ ያ ሰው ያጣል ማለት ነው። ያ ሰው በምንም ታምር እግዚአብሔርን የሚያስከብር ሰውን የሚጠቅም ኢቭን ራሱን የሚጠቅም መልካም ሐሳብ በምንም ታምር ሊያፈልቅ አይችልም። ምክንያቱም ዋናው አካል ምን ሆኗል ማለት ነው? ተበላሽቷል። መጽሐፍ ቅዱሳችን ሲናገር እግዚአብሔር ድርጊትን ብቻ ሳይሆን ኢንቴንሽንንም ወይም ፍላጎትንም ያ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 17 ቁጥር 9 እና 10 ሲናገር የሰው ልብ ይላል ከሁሉ ይልቅ ተንኮላኛና እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውን ፍሬ እሰጥ ዘንድ ምንን እመረምራለሁ? ልብን እመረምራለሁ፣ ኩላሊትንም እናረክ እፈትናለሁ። የሰው ልጅ ልብ ከሁሉ ይልቅ ምንድነው? ተንኮል እጅግም ክፉ ነው፣ ማንስ ያውቀዋል? ማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ሲናገር እኔ ግን እላችኋለሁ ይላል ስለ ምንዝር ጌታችን ኢየሱስ ክርስቶስ ሲያስተምር ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር ምን አድርጓል? አመንዝሯል። ኦኬ ቁጥር 27 እና አታመንዝር እንደተባለ ሰምታችኋል፣ በፊት እንደዛ ነበራል፣ አሁን ግን አለ ድርጊት ብቻ ሳይሆን አለ አክሽን ኢንቴንሽኑ ወይም ሐሳቡ በራሱ ምንድነው? ኃጢአት ወይም እንደ አይቶ የተመኘ ሰው ከእርሷ ጋር ምን እንዳደረገ ይቆጠራል? እንዳመነዘረ ይቆጠራል። ስለዚህ አንዳንድ ጊዜ በተግባር የማንገልጣቸው ብዙ ኃጢአቶች አሉ ማለት ነው። ወይም ኤደን አብስት ሰው ስላልገደልን ዩ ኖ ወይም ደግሞ የሚያስፈልጉ መስጠት የነበረብንን ነገር ባለመስጠት ሌላ ሰው ሲጎዳ መገኘት በሌለብን ስፍራ መገኘት ምናምን፣ እንደዚህ አይነት ሂደት ውስጥ ላንገባ እንችል ይሆናል። ስቲል ሪዘርቭድ ሆነን ከእንደዚህ አይነት ነገር ራሳችንን ልናርቅ እንችል ይሆናል። ነገር ግን በሚያሳዝን ሁኔታ ልባችን ኮራፕት ከሆነ ሀሳባችን የተበላሸ ስለሚሆን ራስን የሚያጠፋ ሊታረም እንኳን ነው ለንስሐ እንኳን እንዳንበቃ የሚያደርገን ሀሳብ በውስጣችን አኑሮ ወደ ታች የሚወስደን ቁልቁለት ጉዞ ይሆናል። እንግዲህ በሮሜ መጽሐፍ ምዕራፍ 1 ቁጥር 21 ላይ ሲናገር እንደዚህ ይላል። ሮሜ ምዕራፍ 1 ቁጥር 21 ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርን መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በአሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ምን አደረገ ይላል? ጨለመ። ወገኖች ልባችን ኮራፕት ከሆነ ወይም ልባችን ከተበላሸ ከእግዚአብሔር ፈቃድ ከእግዚአብሔር ሀሳብ እንርቃለን። ይሄም ለማይረባ አእምሮ ተላልፎ እንዲሰጥ ያደርጋል። በሀሳባቸው ምን ስለሆኑ ይላል? ከንቱ ሆኑ የማያስተውላቸው ልባቸው ምን አደረገ ይላል? ጨለመ። ስለዚህ እግዚአብሔር ኮራፕት ያደረገ ልብ ይጠላል።
ሌላው ኃጢያትን በስውር ፕላን ያረጋል። በጣም የሚያስደንቅ ነገር ነው አይደል? አንድ አባባል ሰማሁኝ አንድ ሰው ሲናገርና ጀርመኖች ስራ ከመስራት ይልቅ ፕላን ለማድረግ ረጅም ጊዜ ያጠፋሉ አለ። ሶ አንዴ ፕላን ያረጋሉ፣ በቃ ስራውን ትክክት አድርገው ባጭር ጊዜ ሊጨርሱት ይችላሉ። ነገር ግን ረጅም ጊዜ የሚያጠፉት በማቀድ ነው፣ ፕላን በማድረግ ነው። ልብ ይሄ ነው ስራው። ኢማጂን ኮራፕት ያደረገ ልብ ወይም የተበላሸ ልብ፣ በኃጢአት የቆሸሸ ልብ ክፋትን በሚስጥር ፕላን ሲያደርግ ሊወልደው የሚችለውን ክፋት መገመት አያዳግት። ማቴዎስ ምዕራፍ ማቴዎስ ወንጌል ምዕራፍ 15 ቁጥር 19 ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ምን ይወጣልና ልብ ምን ክፉ ሐሳብ። እግዚአብሔር የኔ የሚጠላው ኮራፕት ያደረገን ልብ እግዚአብሔር የሚጠላው በስውር ኃጢአትን ወይም በስውር ክፋትን ፕላን በማድረግ ሂደት ውስጥ ህይወትን ስለሚወስድ ነው። ሌላው ደግሞ ወደ ሌሎች ክፋትን ያሰራጫል። አንድ ለምሳሌ ያክል ድንች ከሌሎች ድንቾች ጋር አስቀምጠ ነው ያ ድንች እንደው ቢበላሽ ሳናውቀው ሳናስተውለው ሌሎችን ድንች እንዳለ ያበላሻቸዋል አይደል? ወይም ቲማቲም ብለን ብንወስደው ሌሎችን ቲማቲሞች ቀስ እያደረገ እያበላሸ ይመጣል። ሶ ሌሎቹ ቲማቲሞች እንዳይበላሹ the only solution ያን የተበላሸውን ቲማቲም ማንሳት አይደል? ይሄኛው አንደኛው መፍትሄ ነው። በክፋት የጨለመ ልቦና ወይም በኃጢአት መንገድ የሚጓዝ ሐሳብን የሚወልድ ልብ ወደ ሌሎች ክፋትን ያሰራጭ። ቤተሰብን ይበክላል፣ ቤተ ክርስቲያንን ይበክላል፣ ጓደኛ ህብረትን ይበክላል፣ እንዲሁም ኢቭን አገርን የመበከል ትልቅ የሆነ አቅም አለው። ምን የተበላሸ የቆሸሸ ልብ። ስለዚህ ልባችንን ልናጠራ። ለዚህ ነው ምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ሲናገር አጥብቀ ልብን ጠብቅ፣ የህይወት መውጫ ምንድነው? ከርሱ ነውና። ሶ ይሄ ተበላሸ ማለት ያ ነገር ሊትራሊ ወይም በተቃራኒ የህይወት መውጫውን ምን አደረገ? አጣ ማለት ነው። ይሄ ማለት ያ ሰው በህይወት አይኖርም ወይም እየኖረ ይመስለዋል። ነገር ግን እንደ እግዚአብሔር ሐሳብ ወይም እግዚአብሔር ህይወት ብሎ ዲፋይን በሚያደርገው መንገድ እየሄደ ስላልሆነ ያ ሰው ምን አድርጓል? ሞቷል ማለት። ስለዚህ ልባችን ልንመረምር ያስፈልጋል። ምክንያቱም የእኛ ልብ ተበላሸ ማለት እኛ በእኛ ብቻ የሚቀር ውጤት የለውም። በዙሪያችን ያሉትን ሰዎች የምንሳተፍበትን ቤተክርስቲያን ሊሆን ይችላል የመበከል የማበላሸት የማጠልሸት ትልቅ የሆነ ኃይል አለው። ታዲያ እንደው ምናልባት ልመላለስ በድርጊት ያልገለጽኳቸው ብዙ ልምምዶች ሊኖሩኝ ይችል ይሆናል። ስቲል ሐሳቦች ናቸው። በእውነት እነሱ ሐሳቦች እውነት የተበላሹ ሐሳቦች ናቸው ወይም ልቤ የጠለሸ መሆኑን የማውቀው እንዴት ነው ብለን ልንጠይቅ እንችል ይሆናል። ጥያቄውም ተገቢ ነው። እነዚህን አሁን የምንዘረዝራቸውን ነጥቦች በህይወታችን ካየ በእውነት ልባችን ኮራፕት እያደረገ እንደሆነ ይጠቁመናል ብዬ አስባለሁ። አንደኛው በኃጢአት ውስጥ ደስታን እያገኘን ከሆነ እንደው መቼም ጊዜው ከመቼውም ጊዜ ይልቅ በቴክኖሎጂ ፍንዳታ የመጣ ወቅት ነውና እኔ አንዳንዴ አያለው እመለከታለው። በተለይ ወጣቱ ትሬንድ በሚመስሉ ሙዚቃዎች እነዛ ሙዚቃዎች ዘፈን መሆናቸው ቀርቶ ትሬንድነቱ በስቶ ዘፈንነቱን ወይም ኃጢአቱን አስቶ እኛም በዛው ስንሳተፍ እንገኛለን።
ይሄ በጣም ያስፈራ ነገር ነው። ይሄን እንደ ምሳሌ ለመጥቀስ ሞከርኩ እንጂ በጣም ብዙዎች አሉ። ምናልባት ስንገባበት ነው ትንሽ እንትን ብለን ሊሆን ይችላል። ነገር ግን ከጊዜ ሂደት በኋላ በኃጢአት ደስታን ማግኘት የጀመርን እየመሰለን ከሆነ ልንጠነቀቅ ያስፈልጋል። ሁለተኛው ነጥብ ደግሞ ሮንግ የሆኑ ነገሮችን ጀስቲፋይ ለማድረግ መሞከር። ኦኬ የሆነ ነገር ተፈጠረ፣ እሱን ነገር አምኖ ከመመለስ ይልቅ ለማብራራት ኤክስኪውዝ ለማድረግ መሮጥ አንደኛው ኩራብት ያደረገ ልብ ምልክት ነው። ሌላው ደግሞ የክፋትን ሀሳብ ለመደበቅ መሞከር እንደው ሪቬል አለማድረግ ወይም ገልጦ ለሌሎች አለማውጣት ስህተት መሆኑን እኮ እናውቃለን። ምናልባት ሊገስጸኝ ይችል ይሆናል ምናልባት ብዙ ምክንያቶችን በመደርደር የክፋት ሀሳብን ለመደበቅ የሞከረን ከሆነ ሌላው ደግሞ ውሸትን የምንጠቀም ከሆነ ወይም የሆነን ጥቅም ለማግኘት ብለን እውነትን ማኒፕሌት ማድረግ የምንጀምር ከሆነ ቀስ በቀስ ለእግዚአብሔር ያለን አክብሮትና ፍቅር እየቀነሰ ከሄደ እንዲሁም ደግሞ ለሌሎች ያለን ፍቅር ቀንሶ እነርሱን ለመጉዳትም ሆነ ለመቆጣጠር የሚገፋፋን ሐሳብ ካለ ወገኖቼ ልባችን ጠልፍቷል፣ ልባችን ታሟል። ስለዚህ ወደ ምን መሄድ አለበት? ወደ ሐኪም ሊሄድ ያስፈልጋል ማለት ነው። እንግዲህ ባለቅኔው መዝሙረ ዳዊት 36 ሲናገር እንደዚህ ይላል ከ1-4 ኃጢአተኛ በራሱ የሚያስትን ነገር ይናገራል። ኩራት ያደረገ ልብ ያለው ሰው የእግዚአብሔርንም ፍርሃት በአይኖቹ ፊት የለም፣ በአንደበቱም ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው፣ ማስተዋልንም በጎ ማድረግንም ተወ፣ በመኝታውም ጠማማነትን አሰበ። መልካም ባልሆነች መንገድ ቆሟልና ክፋትን ምን አያረግም አይንቃትም። ይሄ በጣም ታፍ ነው አይደል? ከባድ ነው። በመኝታው ምንን አሰበ? ጠማማነትን አሰበ። በማረፊያው ጊዜ እግዚአብሔርን በማመስገኛው እግዚአብሔር እንደው ቀኔን በሰላም የዋልከኝ አምላክ በሰላም አሳድረኝ ይሄን ላንተ አሳልፌ እሰጣለሁ በሚልበት ጊዜ እንኳን ምንን አሰበ ይላል? ጠማማነት። እንዴት ነው ይሄን ነገር ወይም ይሄን ሰው መጉዳት የምችለው? እንዴት ነው እንዲማረግ የምችለው? እንዲሁም ደግሞ በመጨረሻው ቁጥር ሲናገር እንደዚህ ይላል መልካም ባልሆነች መንገድ ቆሟልና ክፋትን ምን ያርጋት ይላል? አይንቃት። ክፋትን ምን ያርጋት? አይንቃት። ግኖቼ ከዚህ እግዚአብሔር ይሰውረን፣ ከዚህ እግዚአብሔር ይሰውረን። እንግዲህ ኩራብት ያረገ ልብ ያላቸውን ሰዎች ከመጽሐፍ ቅዱስ አንስተን በመመልከት ከእንደዚህ አይነት የህይወት ልምምድ ውስጥ መውጣት የምንችለው እንዴት ነው የሚለውን በመጥቀስ እንቋጫለን። እንግዲህ የመጀመሪያው ልባቸው ከጠለሸባቸው እና በልባቸው አስበው በተግባር ለመግለጥ ካላፈሩ ሰዎች የመጀመሪያው አስቆርቱ ይሁዳ ነው። እንግዲህ አስቆርቱ ይሁዳ በጣም ታላቅ የሆነ እድል የተሰጠው አይደል? ከቃሉ ባለቤት ቃሉን ለመማር የከበረን እድል ያገኘ ሰው። ኢማጂን ለምሳሌ ተማሪዎች ወይም የፒኤችዲ ትምህርት ብዙ ሰው ፒኤችዲ ለመማር ሲፈልግ አድቫይዘር ይመርጣል። ያ ፕሮፌሰር ወይም ያ አድቫይዘሩ በዛ ኤሪያ ምን ያክል ኤክስፐርት ነው፣ እኔስ ከዛ ፕሮፌሰር ምን ያክል ልማር እችላለሁ በማለት ብዙ ኦፈሮችን ከሌላ ቦታም ቢያገኝ እንኳን የተሻለ አድቫይዘር ወይም የተሻለ እውቀት ያለው ካለ ወደዚህኛው ነው የሚሄደው። ይሁዳ ዓለም ምን ሆነ የተባለ ስጋ ሆነ ጸጋና እምነት ተሞልቶ በእኛ አደረ የተባለ ራሱ ኢየሱስ ክርስቶስ የቃሉ ባለቤት ያስተማረው ወይም ረቡኒ የተባለው በእሱ እግር ስር የመማር እድል የከበረን እድል ያገኘ ሰው ነበር ይሁዳ። ነገር ግን የሁሉ አልጠቀመው። ሉቃስ 22:3-4 ላይ ሲናገር በልቡ ጌታን ኢየሱስ ክርስቶስ ለገንዘብ ብሎ እንደከዳው እንመለከታለን። 3-4
ሰይጣንም ከአስርቱ ከአስራ ሁለቱ ቁጥር አንዱ በነበረው ያስቆርቱ በሚባል በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ምን አደረገ? ተነጋገረ። የህይወቱን ጌታ በባሪያ መልክ ይሁዳ ሸጠው። ወገኖቼ ክፉ ሐሳብ ጌታን በባሪያ መልክ ያሰጣል። ምናልባት ዛሬ እንደ ይሁዳ ጌታችን ኢየሱስ ክርስቶስ በአካል ከኛ ጋር ላይኖር ይችል ይሆናል። ነገር ግን ስንቴ ነው በባሪያ መልክ ጌታን እየሸጥ ነው ያለው? በምናስባቸው ክፉ ሐሳቦች ምክንያት የህይወትን ባለቤት በመካድ በባሪያ መልክ እየሸጥ ነው ያለው ስንቴ ነው? ፈሪሳውያን እንግዲህ ፈሪሳውያንም የከበረ እድል ያገኙ ሰዎች ናቸው አይደል? ነገር ግን በሚያስደንቅ ሁኔታ በቤተ ክርስቲያን እናገለግላለን እያሉ የቤተ ክርስቲያን ራስ የሆነውን ክርስቶስን ለሞት አሳልፈው ሰጡት። ኢየሱስን አጥምደው ሊገድሉት ተማከሩ ይላል ማቴዎስ ወንጌል ምዕራፍ 26 ቁጥር 3 እና 4 ሲናገር፣ በዚያን ጊዜ የካህናት አለቆች የህዝቡም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉት ምን አደረጉ ይላል? ተማከሩ። የቤተ ክርስቲያን ራስ የሆነውን ክርስቶስ የቤተ ክርስቲያን መሪ ነን በሚሉት ፈሪሳውያን ሊገደል ምንድን ነው ተመከረበት? ይህ በጣም ያስደንቃል፣ በጣም ያሳዝናል። ወገኖቼ ክፉ ሐሳብ የዓለምን አዳኝ ያስገድላል። ክፉ ሐሳብ በዓለም አዳኝ ላይ ጀርባን እንድንሰጥ ያደርጋል። ሌላው ደግሞ ከውሃ ጥፋት በፊት የነበሩ ሰዎችን መጥቀስ እንችላለን። በዘፍጥረት መጽሐፍ ምዕራፍ 6 ቁጥር 5 ላይ ሲናገር፣ እግዚአብሔር የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። የልቡ ምን ሐሳብ ልባቸው እንግዲህ በክፋት ሞልቶ ተረፈ። ይሄም እግዚአብሔርን ለፍርድ እንዲነሳ አደረገው። እንግዲህ ታሪኩን ሁላችንም እናውቀዋለን። ከኖ ቤተሰብ በዘለለ የተረፈ ሰው አናገኝም። ክፉ ሐሳብ መጨረሻው ይሄ ነው። በእግዚአብሔር ላይ ማመፅ፣ እግዚአብሔርን አለማክበር፣ ከእርሱ ሐሳብና ከእርሱ ፈቃድ ውጪ መጓዝ ምናልባት ለጊዜው ደስታን የሚሰጠን ሊመስለን ይችል ይሆናል። ነገር ግን መጨረሻው ጥፋትና ሞት ነው። ሌላው በጣም ሁሌ ይሄን ክፍል ሳነበው ልቤ በጣም ዝቅ ይላል። እንደው ምን አይነት የከበረን እድል ገፉ ብዬም አስባለሁ። የኤሊ ልጆችን ታሪክ እዚህ ጋር ለመጥቀስ ሞክራለሁ። መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 2 12 እስከ 17 እና ቁጥር 22ን ስታነቡ እንደዚህ ይላል። ቁጥር 12ን ላንብበው። እንዲያ ሳሙኤል ምዕራፍ 2 የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን ምን ያደርጉትም ነበር ይላል። አያውቁትም ነበር። ይሄ በጣም ያሳፍራል። በጣም ያሳፍራል። የኤሊ ልጆች ፕሪስቶች ነበሩ፣ ካህናቶች አይደል? ለእግዚአብሔር የቀረበ ስፍራ ወይም እግዚአብሔርን ከማንኛውም ሰው ይልቅ ሊያውቁት ይገባሉ የሚባሉ አይነት ሰዎች ነበሩ። አባታቸውም በዛ ስፍራ ሊቀ ካህን አይደል? ካህን ህዝቡን ከእግዚአብሔር ጋር የማስታረቅን አገልግሎት የሚሰራ ሰው ነበር ኤሊ። ግን ሲናገር ምን ይላል? የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን ምን ያደርጉት አያውቁትም ነበር። ይሄ በጣም ያሳፍራል። እኛ ዛሬ በቤተ ክርስቲያን እየተመላለስን በእውነት ምናምንቴዎች አለመሆናችን ምን ያክል እርግጠኞች ነን? ያ በቤተ ክርስቲያን ያለን ነው። አዎ ቸርች እንመጣለን፣ እናገለግላለን። የኤሊም ልጆች እኮ እንደዚህ አይነት ልምምድ ያደርጋሉ አይደል እንዴ? የካህናት ልማድ በህዝቡ ዘንድ እንዲህ ነበር እያለ ይቀጥላል። ልምምድም ከልጅነታቸው ጀምሮ ከአባታቸው አይተውታል። እንዲሁም ሲያድጉ በዛን የማለፍን ወይም ያን ስርዓት ሲያስኬዱ ነበሩ።
በልምምድ ሲታይ ከነሱ እንደው እናንስ ይሆናል እንጂ አልበልጥም ይሆን። በጣም ከፍተኛ የሆነ ልምምድ ነበራቸው። ግን እግዚአብሔርን አያውቁትም ነበር ይላል። ወገኖቼ ልባችን ከእግዚአብሔር የከራቀ እንደዚህ ነው። ምንም እንኳን የክርስትና ልምምድ እያደረግን ያለን ቢመስለን እንኳን እግዚአብሔርን ከልባችን ፊትን እናፈልገን ካልቀረብን ምናልባት እግዚአብሔር ይህን በእኔ ያምጣው የሚሆነው ነገር እንደዚህ ነው የሚሆነው በእንደዚህ አይነት ልምምድ ባልፍ ምናልባት የብርሃኑ ልጆችም ምኖች ነበሩ ምናምንቴዎች ነበሩ እግዚአብሔርን ምን ያደረጉት አያውቁት። ያገለግል ይሆናል እግዚአብሔርን ቃል ያስተምር ይሆናል ነገር ግን ልቡ ከእግዚአብሔር ስለራቀ እግዚአብሔርን እንደማወቁ መጠን ስላላወቀው ምንድን ነበር ምናምንቴ። እግዚአብሔር ከዚህ ይጠብቀን። ክፉ ሐሳብ እግዚአብሔርን ያስክዳል። ክፉ ሐሳብ በእግዚአብሔር መንገድ ያለን እየመሰለን እንኳን እግዚአብሔርን የማያውቅ መንገድ ያስጉዛል። ታዲያ ይህንን ኮራፕት ያደረገን ልብ እንዴት ነው ልናስወግደው የምንችለው? እንዴት ነው ከውስጣችን አውጥተን ልንጥለው የምንችለው? ታመናል። የታመመ ሰው ደግሞ ወዴት መሄድ አለበት? ወደ ሐኪም ቤት። ሐኪም ቤት መሄድ አለበት። ያ ቅድም እንዳልኩት አንዷ ቲማቲም ከዛ ስፍራ መውጣት አለባት አይደል? ሌላውን ቲማቲም ኮራፕት እንዳያረገው። ስለዚህ ኮራፕት ያደረገው ወይም የተበላሸው ልባችን ሙሉ ተነቅሎ ሰርጀሪ መደረግ አለበት አይደል? በህይወት እንድንኖር ንጹህ ልብ እንዲኖር። ሕዝቅኤል የሚናገረው ይሄ ነው። የሕዝቅኤል መጽሐፍ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ሲናገር እንደዚህ ይላል፣ አዲስ ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣቸው አኖራለሁ፣ የድንጋዩንም ልብ ከስጋቸው ምን አረጋለሁ አወጣለሁ፣ የስጋንም ልብ ምን አረጋለሁ እሰጣቸዋለሁ። ሶ የድንጋዩን አውጥቼ የስጋን ምን አረጋለሁ እሰጣቸው። ይሄ ልብ ደግሞ እንደቀደመው አይደለም። አዲስ ምንድነው? ልብ ነው። ልብ ብቻ አይደለም፣ አዲስም ምንድነው? መንፈስ፣ እግዚአብሔር መንፈስ ያለበት ኮራፕት ያልተደረገ ምንድነው በቃ ፍሬሽ የሆነ አዲስ ማንነት እንደማለት ነው።
እግዚአብሔር የተመሰገነ ይሁን። እግዚአብሔር ልባችሁ ተበላሽቷል፣ ልባችሁ ኮራፕት አድርጓል ብሎ የሚተወን ሳይሆን ኑ ወደ እኔ ኑ፣ እኔ ያንን ልብ አውጥቼ ምን እሰጣችሁ? አዲስ ልብ፣ አዲስ መንፈስ በውስጣችሁ ምን አረጋል አኖራለሁ። መዝሙረ ዳዊት 139 ቁጥር 23 እና 24 እንደዚህ ይላል፣ አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደልን በእኔ ውስጥ ብታገኝ እይ፣ የዘላለም መንገድ ምን አርገኝ ምራኝ። ወገኖቼ በእግዚአብሔር ፊት በመቅረብ እግዚአብሔር አዲስ ልብ እንዲሰጠን እንደ ዳዊት ልንቃትት፣ ልንጸልይ፣ ልንለምን ያስፈልጋል። እግዚአብሔር መቼም ቃል ኪዳኑ ታማኝ ነው። ያንን የጠለሸውን የተበላሸውን ልብ በማውጣት አዲስን ልብ ይሰጠናል። ሌላው እንደዚህ አይነት ልምምድ መውጣት የምንችለው እንግዲህ ልባችንን በእግዚአብሔር ቃል መጠበቅ ነው። ልባችንን በእግዚአብሔር ቃል መጠበቅ ነው። እንግዲህ ሰው የሚመስለው ወይም በውስጡ የገነባውን ነገር ነው በውጪው ሊያወጣ የሚችለው አይደል? ልባችንን በእግዚአብሔር ቃል የምንጠብቅ ከሆነ ከእንደዚህ አይነት እግዚአብሔር ከሚጸየፈው ተግባር መውጣት እንችላለን። መዝሙር 119:11 የሚናገረው እንደዚህ ነው፣ አንተን እንዳልበደል ቃልህን በልቤ ምን አርኳል ሰወርሁ። እግዚአብሔርን ቃል በልብ መሰወር በልብ ውስጥ ሊኖሩ የሚችሉ ክፉ ሀሳቦች ስፍራ እንዳይኖራቸው በማድረግ ወደ እግዚአብሔር ፈቃድና ሐሳብ የቀረበ እንዲሆን ያደርጋል። ሌላው አጥብቀን ልባችንን መጠበቅ ነው። የምናየውን ነገር፣ የምንሰማው ነገር፣ የምናስበው ነገር ዛሬ በጣም ኢንፎርሜሽን በስቷል አይደል? ከዚህም ከዛም ብዙ ነገር ማየት፣ ብዙ ነገር መስማት እንችላለን። ነገር ግን የምናያቸው የምንሰማቸው ነገሮች ልባችን አእምሯችን ላይ የሚፈጥሩት ተጽዕኖ የተዘነጋ ይመስለኛል። ቀላል አይደለም። ስለዚህ የምናየውን ነገር፣ የምንሰማውን ነገር፣ የምናስበውን ነገር ልንጠነቀቅ ያስፈልጋል። ምሳሌ 4:23 አጥብቀ ልብን ጠብቅ የህይወት መውጫ ምንድነው ይላል ከርሱ ነውና ከርሱ ነውና ሌላው ልባችንን ለከኛ ባለማረግ የሌሎችን ምክር መስማት እጅግ እጅግ አስፈላጊ ሆኖ እናገኛለን ዕብራውያን ምዕራፍ 3 ቁጥር 13 ሲናገር ነገር ግን ከናንተ ማንንም በኃጢያት መታለ እልከኛ እንዳይሆን ዛሬ ተብሎ ሲጠራሳለ በእያንዳንዱ ቀን እርስ በርሳችሁ ምን አድርጉ ተመካከሩ እርስ በርሳችሁ በእያንዳንዱ ቀን ዛሬ ብቻ አይደለም ወይም ለተወሰነ ጊዜ አይደለም ሁልጊዜ እርስ በርሳችሁ ምን አድርጉ ተመካከሩ ምክንያቱም ወገኖች የጽዮን ጉዞ ቀላል የሚባል አይደለም መንገዱ ረጅም ነው ምናልባት ድንገት ደንቀፍ ብለን ልባችን ሊበላሽ ልባችን ሊጠለሽ ይችላል እንዴ ሲሆን ታዲያ የወዳጄ ኖደክ የሚያስፈነድቀኝ ሳይሆን ወዳጄን የማነሳ በልቤ በሰወርኩት ቃል ወዳጄን በማጠንከር በመምከር ልቡን የማነሳ ሊሆን ያስፈልጋል ሊሆን ያስፈልጋል እግዚአብሔር ቸር ነው እግዚአብሔር አፍቃሪ አምላክ ነው እግዚአብሔር ዘውትር ለልጆቹ የቀረበ መልካም ወዳጅ ነው ለዚህ ቆ ነው እንደዚህ በማለት የፍቅርን ጥሪ የሚያቀርብልን ኢየሩሳሌም ሆይ ትድኚ ዘንድ ልብሽን ከክፉ ነገር ጠቢ ክፉ ሐሳብ የሚኖርብሽ እስከ መቼ ድረስ ነው ኤርሚያስ 4:14 ዛሬ ይሄን በራሳችን ስም እንድናስገባው ፈልጋለሁ ምናልባት ዛሬ እግዚአብሔር ለራስ እየተናገረኝ ያለው ነገር ይሄ ይሆናል በራሳችሁ ስም ተኩት አንብበው በራስህ ስም አስከብች ናትናኤል ሆይ ትድን ዘንድ ልብህን ከክፉ ነገር እጠብ ትድን ዘንድ ልብህን ከክፉ ነገር እጠብ ክፉ ሐሳብ የሚኖርብህ እስከ መቼ ድረስ ነው እስከ መቼ ድረስ ነው ይህንን ጥሪ ሰምተን ልባችንን ለማጥራት ወገኖቼ ውሳኔ እንድናደርግ ጋብዛችኋለሁ ሁለት ጥቅስ አንብቤ ጨርሳለሁ መዝሙረ ዳዊት 51 ቁጥር 10 ሲናገር እንደዚህ ይላል አቤቱ ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ ምን አርክ አድስ እግዚአብሔር አምላክ ትድን ዘንድ ልብህን እጠብ ትድኝ ዘንድ ልብሽን እጠብ እስከመቼ ድረስ በዚህ ትመላለሻለህ እስከመቼ ድረስ በዚህ ትመላለሳለህ ብሎ የፍቅርን ጥሪ ሲያቀርብልን በእግዚአብሔር ፊት ተደፍተን እናቀርበው የሚገባ ልመና ሊሆን የሚገባው ይሄ ነው አቤቱ ንጹህ ልብን ፍጠርልኝ አንሆን መንፈስ በውስጤ ምናርክ አድስ ጳውሎስ ደግሞ ለቆሮንቶስ ሰዎች ጻፈላቸው መልእክት እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሲናገር ስለዚህ ማንንም በክርስቶስ ቢሆን አዲስ ምንድነው ፍጥረት ነው አሮጌው ነገር አልፏል ነው ሁሉ ምን ሆኗል ይላል አዲስ ሆኗል አዲስ ሆኗል ምናልባት ዛሬ ሪግሬት የምናረግባቸው ብዙ ነገሮች ሊሆኑ ይችላሉ ቀደም እንዳልነው ትክክለኛ የሆኑ ላይክ አስፈላጊ የሆኑ ነገሮችን የምንወስነው ጊዜ ወስደን በልባችን ነው ብለናል አይደል ስለዚህ በጣም ብዙ ውሳኔዎችን ወስነን እኛ ተጎድተን ሌሎችም ተጎድተው በጣም ሪግሬት የምናረግባቸው ከአምሯችን ሊፋቁ የማይችሉ የግርሳት የሆኑ ብዙ ውሳኔዎች ሊሆኑ ይችላል ነገር ግን አስቀድሞ ሲናገር አሮጌው ነገር አልፏል በቃ አንታገለው እንርሳው ሁሉ ነገር ለእግዚአብሔር በመስጠት በንሳ በእግዚአብሔር እግር ስር በመጣ አዲስ ማንነት አዲስ ልብ እንደተሰጠው በክርስቶስ አዲስ በመሆን መኖር መመላለስ እንድንችል እግዚአብሔር በጸጋው ይርዳን እግዚአብሔር ይባርካችሁ
አሜን አሜን አንተንም እግዚአብሔር ይባርክ ጌታ ጸጋውን ያብዛል አገልግሎትን ይወጥ ሁሉ ጌታ ይባርክላለሁ እግዚአብሔር አምላክ የተመሰገነ ይሁን እኔ መቼም ይገርመኛል ጌታ ህይወታችን ሊለውጥ ሲፈልግ እንዴት እያደረገ ቃሉን እንደሚልክልን እግዚአብሔር የተመሰገነ ይሁን በሰማነው ደግሞ መለወጥ እንድንችል ሁላችንንም እግዚአብሔር ይርዳን እሺ እዚህ ቀጥለን ደግሞ የመዝሙር ጊዜ ይኖረናል እታችን ይዘብ አሁንም በዝማሬ ታገለግለናለች
እሺ ወንድማችን እግዚአብሔር ይባርክላለሁ ሁላችንም ልባችን ወደ እግዚአብሔር አዘንብለን በሱ እንድንመራ እግዚአብሔር አምላክ ይርዳን ከዚህ በመቀጠል የምዘምረው መዝሙር ሳይው አንድ ቀን ጌታዬን የሚለውን ሁላችንም እናቆም መዝሙር ዘምራለሁ ቃሉን ሁላችንም እንከታተል
Hello, Bia. Emetalo. Aklinehem ndai wasak. Yalmehenyas yalanyingeta etabikalo. Bamlakust yalu yemmalaukacho. Yeyesus lijo zufanun kebbo. Abren sinikom bapatachin fit. Betalak desta hunen bandinet. Sae wandiken gitaen. Betalak zufano naiono. Nafkotin suwetau bedesta. Kekitusan gats zeme. Den roma sev mechene karto. Yetenas minyos hulu terato. Hagde misetanyi bandu gitai. Berin sishager avetestai. Sae wandeken gitae. Betalak zufano naihono. Nafko kensu wetau bedesta. Kekitu sangar sizeme. Yesu dagim lala ew yale minuro. Yesu ga hasa hulu te kabro. Bedir sigeba ketes fawakir. Motin ala im kedes tabakir. Sae wandeken gitae. Betalak zufano nai hono. Nafko tinsu weta bedesta. Kekitu sanga sizeme.
እግዚአብሔር ይስጥልኝ ጌታ ይባርካቸው።
አሜን አሜን። እግዚአብሔር ይባርክሻንችንም ሁላችንም ለዚያው ያውቃን። እግዚአብሔር የተመሰገነ ይሁን። አገልግሎት ሲምቤትሽን ሁሉ ይባርክ። ስለነበረን የበረከት ጊዜ እግዚአብሔር አምላክ የተመሰገነ ይሁን። በዛሬው ቀን ያገለግላችሁትን ሁሉ እግዚአብሔር ይባርካችሁ ላለሁኝ። እዚህ ቀጥለን እንግዲህ የመስጋናና የጸሎት አደራ ጊዜ ነው የሚኖረው። ከዛ በፊት ማስተዋቂያ ግድብዞቹ ስለሚወጡ አስተዋቂዎች ለናገር ዛሬ የተቀደው ቁጥር የሚሆነው 7090 ነው። ይሄ ተከታታይ አገልግሎት በናቲ የሚሰጠው ተመልሳችሁ መስማት ለምትፈልጉ 6920 6963 7005 7045 እና ዛሬ ደግሞ 7090 ነው። ተከታታዩን ማዳመጥ ትችላላችሁ። ሌላው ማስተዋቂያ እንግዲህ ለበነሐሴ ለሚደረገው ስብሰባ መመዝገብ ተጀምሯል። መሄድ የምትፈልጉ ሁሉ ካሁኑ መመዝገብ ትችላላችሁ።
ሐምሌ
አዎ ያ ሐምሌ በጅት ታንክ ዩ አዎ በሐምሌ ለሚደረገው ለባንድሮስ ዩኒቨርሲቲ ለሚደረገው ስብሰባ መመዝገብ የምትፈልጉ እንድትመዘገቡ ተማሳሰብ ነው። እስከዚህ ቀጥለን የምስጋናና የጸሎት አደራ ጊዜ ኖረናል። ምስጋና ጸሎት አደራ ጊዜ። አቤት
እንደምን ዋላችሁ? ደስ ነበታችሁ?
እግዚአብሔር ይመስገን።
አሜን። ምስጋና ለሱ ክብር ለሱ ይሁን። ያላመሰግነ ማናመሰግናለን። ለኛ ተጀንጎ ተጠቦም ሸትና ነጋ ተፈረቀ ሰጥቷም። ከኛ ጋር ጣላት ሲቱ ሊወጣን ሲያፈሽክ እኛን ተከላክሮ ነጋ የሚያድርሰን አባት እንደስማናለሁ ተስፋ ሰጭ እንደስማናለሁ ጠጋ ሰጭ ከፍ እናደርገዋለን እናመሰግነዋለን ምስጋና ለሱ ክብር ለሱ ይሁን እሱ ያደረገልን እሱ ያልሆነልኝ ነገር የለም አድርጎልን ብናወራው አመት ያህደ ስሙ ፋሲካል ስሙ የከበረ የተመሰገነ ይሁን እናንተን እና ይችን መስመር የሰጠን አምላክ ከፍ ከፍ ያርጋችሁ ጠጋውን ያብዛላችሁ ተባረከ ተቀደሰ አላችሁ ተባርካችሁ የባረካችሁንን ባርኮ ይቀድሳችሁ እኛም በተባረክንበት እንኖርበት ጀማሮችንም ማሮችንም አስተማሮችንም ባርኮ ይቀድሳችሁ በተባረከ ተቀደሰ ያውላችሁ እኛንም በተማርንበት በተሰማነው እንኖርበት መኖር ያቀተነን ያኑረን ጠጋውን ያብዛልን እንደ ተስፋ ቃሉ እንደመረሱ እንዳቸርለቱ እና ያደረገልኝ የምትመሰግነዋለሁ ጎደለብኝም ወደ ስጆ ጮኸ ያደርግልኛል አመሰግነዋለሁ አመስግኑልኝ እኔም አመሰግነዋለሁ መጠልየበት ሰለኝ እግዚአብሔር የሚያውቀው ጠልዩልኝ ተባረኩ ብርኩኑ ለታመሙን ጠሊ መከራ ለደረሰባቸውን ጠሊ እንደው ገሌ ገሌ ብሎ መጥራት ስማ ጭንቀላታችን ውስን ነው አንዱን ጠርተን አንዱን እየተውነ እየተቀያየምን ነው ካንቱ እና አሁንም በጣም ለተቸገሩት ያተው ግርማ እንጠልይላቸው መለመዱ በዚች መስመር ያገለገለ በታለም የባረከ እየቀደሰ ልጁም በሩጫ ማወድጋ ስታለቀስ ግድ ለዋል ጌታ አንተ ጥበበኛው ድምጣቸውን ያሰማል ለሁለት አስቴርን ህጣናቶችን አሰበ መግለጥ ያቃታቸውን እንጠልይላቸው ወይዘሮ አበበች እንጠልይላቸው ተባረኩ በረኩን የቀሩትን እንኳን እግዚአብሔር ያውቃል በእጁ መደፍ ጥፏቸዋል ያድንልን ይፈውስልን ማዲያን እሱ መፈውስ ካንቱ ነው የእኛ ጭንቅላት ውስን ገሌ ገሌ ብሎ መጥራት አቀቶና እናመሰግነዋለን ምስጋና ለሱ ክብር ለሱ አሁንም መከራ ላይ ደረሰባቸው መጠናናት ያረገዙ መገልገልን ለታሰሩ ማስፈታተን ሀሳባቸውን መግለጥ አቃታቸው ከህጣናቶችም እሱ ይድረስላቸው የእሱ ዘማሪ የእሱ አክባሪ ናቸው አድኖ ፈውሶ በፊቱ ያቆማቸው ያለአገራችን ለመስመራችን እንጠልይ አገራችን በምን እንዳለ ሁለዚህም ለእሱ እንጮኋለን ጩኸታችን ይስማን መቼን ይድረክ ጠጋውን ያብዛልን እኛ አገራችን እንላለን ግን ሰማይ በዘረጋ መሬት በዘረጋ ነው የተዘራው ዘሩ ይህንን መክፉ ቀን የተዘራ ዘሩን ከጠልቁ ባህር ጥሎ እንደ ጥሬ ለፈሰሰው እንደ ቅጠል ለረገፈው ህዝቡ እሱ ይድረስልን ጠጋውን ያብዛልን እንደ ተስፋ ቃሉ እንደ ምሕረቱ ልጆች እንጂ ጠፎች አንሆንበት ተጠፋን ፈልገን የወደቅነው አንሳን ይህም ሁሉ ፍጥረት ቢጠፋ ግድ ይለዋል ግን ኃጢአታችን በዝቶበት ዝም ብሎና ኃጢአታችንም ከጠልቁ ባህር ጥሎ እሱ ይየን እሱ ይመልከተን ጠጋውን ያብዛልን በሜዳ ላይ ፈሰው ለሚቸገሩ ለሚጨነቁ በክረምት ለዝናቡ በበጋ በሐው ሀረብ ጋር የሚቸገሩ የሚጨነቁትን የሚቋጠሩ የሚፈቱትን ለጎናቸው ማረፊያ ለቂጣቸው መቀመጫ ሰጥቶ እሱ ይታደጋቸው እሱ ይያቸው እሱ ይመልከታቸው ተባረኩ በረኩኑ ጠጋውን ያብዛላችሁ ደከመን ታከተን ሳትሉ እግዚአብሔራችሁን የመረጣችሁ ተባረኩ ከፍ ከፍ ያድጋችሁ እስከ ተሰዋቻችሁ ባርኩ የቀድሳችሁ ተባረኩ ደህና ደሩ
አሜን እግዚአብሔር ይባርክ እሺ ተባረኩ ሌላ ምስጋና ያለው
እኔም እግዚአብሔር እናመሰግናለሁ ክብር ምስጋና ለእርሱ ይሁን ምሕረቱን ቸርነቱን ጸጋውን አብዝቶልን በወጣንበት በሰላም መልሶ ቃሉን እንድንማር እንድንሰማ ለረዳን ጌታ ምስጋና ይድረሰው በእያንዳንዱ የምስጋና ይነሳ ጊዜ ለሚሰጠን አምላካችን የተመሰገነ ይሁን ሰንበትም ከማወያየት ጀምሮ በቃልም በመምራትም በዝማሬ የሚያገለግላችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ እኛም በተማርነው ጸንተን መኖር እንድንችል እንደሱ ፈቃድ መመላለስ እንድንችል እግዚአብሔር አምላክ ይርዳን። ምሕረቱን በእኛም በልጆቻችን በእናታችን ላደረገ ጌታ ምስጋና ይድረሰው። ስለ ሁሉም የእግዚአብሔር ስም የተመሰገነ ይሁን።
ሁላችሁንም ጌታ አምላክ ይባርክ ደህና ደሩ
አሜን ስለም ይችላል አየነና እሺ አሜን እኔም ጋር ሁሉም ፈጠኑዬ እግዚአብሔር ይባርክሽ ጧት ፈጠኑ ድምጽ ጠፋ ይያልኩ ነበር እንኳን በሰላም መጣሽ ኮንፈረንስ ውስጥ አፍጥጥሽ አንቺ ስትጠፊ ያሳስበኛል ምስጋናሽ ጸሎትሽ አገልግሎትሽ ሁላችንም ባርኮናል እድሜ ይስጥሽ ጤና ይስጥሽ እንኳን ለዚህ አበቃሽ የኔ እናት እውነት ነው የሰው ሁሉ ሰው ለመጥራት አሁን ለምሳሌ ሁለት ሰው እኔ እንጃ የሚያውቀው እንደዛ ነው እኔ አሁን አርትራይት ደግሞ ይሄ ነርቭ ነገሮች ስለሚያመኝ የራሴንም ስልጆች ስመጥራት አቅተኛል ግን ባንጠራም በእግዚአብሔር መዳብ ላይ ነን ሁላችንም የፍቅር አምላክ እኛን ሁላችን በእጁ እንዲይዞ ያያናል እና ምንም የሚያስጨንቅ ነገር የለም የልባችን አሁን ልብ የሁሉ አሁን ስለ ልብ ታምረናል በጣም ደስ የሚል ነገር ልባችንን ሁሉንም ነገር እግዚአብሔር በልባችን የጻፈ እሱ ያውቃል ሁሉን ለምን እንለያለ ሁሉ ወገኖቻችን ናቸው ለዚህ ለመንግስቱም ዜጎች ነን ለምድርም በረከት ነን በእግዚአብሔር እጅ ነው እግዚአብሔር ፍቅር ነው የልባችን በተንኮል አይደለም ልብም ሰውን የማንጠራ እምቢ ስለን ነው እኮ እውነት እምቢ ስለን ነው ሁሉም ወገኖቼ ናቸው አንድ አባት ልጆች ነን አንድ አባት ዘር ነን አዎ እግዚአብሔር ሁሉንም ይሁን ብሎ ፈጥሮ ሰውን ብቻ ነው እንደ መልኩ እንደ ምሳሌ የፈጠረው ከዛ ደግሞ እንደገና የአዳም ዘሮች ነን እግዚአብሔር ስሙ የተመሰገነ ይሁን ክብር ለዚህ እንዲህ የመሰለ ህዝብ መካከል እንድንመላለስ በዚህ ህዝብ ታቅፈን አንዳችን አንዳችን ወደ እግዚአብሔር ፊት እያቀረቡ እየጸሉ ያሉት እኔ ለነሱ ነው ምስጋና ለእግዚአብሔር በሰማይ በምድር ለመንፈስ ቅዱስ በእውነት ወደ ዙፋኑ ይግባ እንዴት አድረን ደግሞ ሲነጋ እግዚአብሔር ደግሞ ያነቀናል እንዴት ደግሞ ውለን እግዚአብሔር ስሙ ይባረክ የቅርብ አምላክ ነው የሩቅ አይደለም እሱ አንፈራም ብንሞትም ለሱ ብንኖርም ለሱ ነው እግዚአብሔር ከኛ ጋር ነው እሱ ረቶን አይደለ እንደ እኔ ሶስት አመት ነው ከታመምኩት ስንት ሰው ሞቷል እግዚአብሔር ይሁን በፍቃዱ ለንሳ ጊዜ ሰጥቶኛል የጎደለ ነገር እንዲሞላ ወደ እግዚአብሔር እንዲቀርብ ስለዚህ ነው እግዚአብሔር ስሙ ይባረክ ወገኖች ሰጥቶናል የሚጸልዩ የሚዘምሩ የሚያገለግሉ በእግዚአብሔር ቃል እንዴት ሆነን እንደምንዘጋጅ እየተናገረ ነበረ እና ቅድም ልጃችን እግዚአብሔር ይባርካቸው ፓስተር ሰባም ጥሩ ጥሩ ነገሮችን መልስ ሲሰጥ ለሁላችንም ነው ጤና ይስጠው በህይወት እግዚአብሔር በእውነት እስካሁን ድረስ ሲያገለግል አገሩን ሰሜንን ደቡብን ምስራቅ ምዕራብን በዚህ ሁሉ ሲሮጥ ለእግዚአብሔር ሲሰጥ መሰክር ነበረ ወንድማችን ፓስተርን የሚባርክ ሁላችሁ ተባረኩ እላለሁ እኔንም እግዚአብሔር በእናንተ ጸሎት ጤናማ አድርጎኛል አመስግኑልኝ አመስግኑልኝ ለዚህ ለወገኖች ሁሉ ጊዜ እንዳልወስድባቸው ብዙ ነው ያደረገልኝ እግዚአብሔር በልጆቼ ባርኮኛል ያንከባክቡኛል ይሄ ከእግዚአብሔር የተላከ ነው ለሌሎችም ልጆቻችን እንጸልይ ልጆቻችን እንጸልይ በዚህ በአሜሪካ ያለው ነገር ታውቃላችሁ አባት እናት የማውቁት ብቻ ነው ሁሉም በየቦታ ያሉት ለእነሱ እንጸልይ የክርስቶስ ቶሎ መጥቶ እንድልኛ ደግሞ እንዘጋጅ እንዘጋጅ ወደ ንስሐ እንግባ ጠዋት ማታ ቀን እግዚአብሔር ለዚህ ጊዜ ስለሰጠን እናመሰግናለን አገልጋዩን ይባርከው በሰንበት ትምህርትም ላስተማረ ይባርከው እግዚአብሔር ሁላችሁም ተባረኩ መሪዎችም ዘማሪያንም እግዚአብሔር ይባርካችሁ በምስጋና የምትቀርቡትንም አይለየን አንድ ልብ አንድ ሀሳብ ይኖረን ሰማይ እጅ ላይ እጅ ተይዘን እንድንገባ ፍቃዱ ይሁን የሚረት አባት ሁላችንን ይቅር ብሎ ይገባል ነገራችን ሰላም ያርግ ጨርሻለሁ ተባረኩ
አሜን አሜን እግዚአብሔር ይባርከልን
ሰማሽ
አውት ተመለስ
ያብየራውላክ ምስጋና ይድረሰው። ዋጋው ምስጋና ነው። እናመሰግነውም የሚገባው አምላክ ነው። የሚያደርግልን ብዙ ነው። ስጦታው ብዙ ነው። ምህረቱ ብዙ ነው። እንደ ስራችን እንደ ክፋታችን የማያደርግ እግዚአብሔር በምህረቱ የያዘን የኔ ጌታ ከእድሜ ላይ እድሜን እየጨመረ ለንስሐ ሞት የምጠብቀኝ እግዚአብሔር ክብሩ ይስፋ። ምስጋና ይድረሰው አምላክ የማይቸኩል እንደኛ ትዕግስቱ ብዙ ነው። ተሸክሞናል፣ አዝግሞናል። ይሄን ያህል ዘመን ከህፃንነት እስከ ሽበት ምስጋና ይድረሰው አምላክ። አሁንም ጌታ በቤተ ክርስቲያናችን እንጸልይ፣ ለልጆቻችን ለልጆቻችን ሁሉ እንጸልይ። እንበርታ። አደራችሁን በጸሎት አደራ የተሰጠውን በታማኝነት በግል ጸሎታችን ሁሉ እንበርከክ። እግዚአብሔር ይሰማል፣ ለሁሉ መልስ አለው፣ ያደርጋል፣ ኃይል አለው። እኔ ጌታ ይመልሳል። ስለ ሀገራችን እንበርታ፣ እንጸልይ። ስለ ወገናችን ለአገልጋይ ባሮቹ እግዚአብሔር ምስጋና ይድረሰው። የሚያበረታን የሚያነቃን የሚቀሰቅሰን ይህ መስመር ባይኖር ምን ይበጀን ነበር? እኔ በጣም ይገርመኛል። እግዚአብሔር በጊዜው በሰዓቱ እኮ ነው የዘረጋው ይህን መስመር። አገልጋዮችን ደግሞ ፈቃደኛ አድርጎ እንድታገለግሉ ጌታ ይባርካችሁ። በመምራትም በጸሎትም በዝማሬም ሰንበት ትምህርት በማካፈልም በመምራትም ቃሉንም በመንገር በማስተማር ቁጭ ብለንም ደግሞ ጌታን የምንሰማውን ቃሉን ደግሞ እንድንቀበለውና በእርጋታ እንድናንሰላስለው እንድንኖርበት እንድናድግበት በቅዱስ መንፈሱ መሞላት ደግሞ እግዚአብሔር እንዲያድለን እንጸልይ። አገልጋይ ባሮቹ ጉልበት ይሁናቸው፣ መክሊታቸውን ያስፋ። እኔ ጌታ ጤናችሁን እድሜያችሁን የምትፈልጉትን የበልባቸው ያሰባችሁትን ሁሉ እግዚአብሔር ያደርግላችሁ። ትውልዳችሁ ሁሉ ይባረክ። እግዚአብሔር አምላክ እኛንም ደግሞ በሰማነው ለመኖርና ለመጽናት ለመቆም ያብቃት። እኔ ጌታ ደህና አደሩ።
አሜን አሜን። እግዚአብሔር ባክሽ መቤትዬ። እሺ፣ ሌላ ምስጋና? ሌላ ምስጋና ወይ ጸሎታ አለቀ?
ሃሎ።
አቤት።
ሃሎ።
አቤት።
እንዴት ዋላችሁ?
እግዚአብሔር ይመስገን።
የጸሎት ምስጋና ነው። እኔ እግዚአብሔር መልካም ነው። በብዙ ነገር ረድቶኝ እንዲያው በጣም እኔ ምስጋና የከፍ ያለ ነው። በጤናዬ በሁለመናዬ የሚያግዘኝ እጄን ይዞ የሚረዳኝ ከጠላት ሁሉ እጅ እየነጠቀ እየረዳኝ ነው ያለ እግዚአብሔር ምስጋናው ከፍ ይበል። እናመሰግነዋለን። እኔ አመሰግነዋለሁ ጌታ ነው። እኔ ጌታ እግዚአብሔርን በምስጋና ነው አመሰግነዋለሁኝ። እንደው ጌታን በምስጋናዬ ነው ምሰፍት ማረገው እና እግዚአብሔር የተመሰገነ ይሁን። አገራችን ሰላም ያርግልን፣ ምድሪቱን ሰላም ያርግ፣ ሰላም ይፍጠርልን። መልካም አምላክ ነው። በመልካም መንገድ መርቶኛል። እኔ አመሰግነዋለሁ። ዛሬ እንደው ይህ ነው ልማልለው ምስጋና በፊቴ መጥቷል። መልካም አድርጎልኛል። መልካም ወሬ ነው። መልካም ደስታ አግኝቻለሁ። እግዚአብሔር የተመሰገነ ይሁን። ደህና አደሩ። አመስግኑልኝ።
እሺ፣ እንኳንም ደስ አለዎት እናታችን። እግዚአብሔር አምላክ የተመሰገነ ይሁን። እሺ፣ እናመሰግናለን። እሺ፣ ሌላ ምስጋና ያለው እሺ፣ እንግዲህ ጨርሰናል መሰል። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በምስጋና የቀረባችሁት ሁሉ ጌታ ይባርካችሁ፣ ጸጋውን ያብዛላችሁ። ላለውኝ
እኔም እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ጌታ በጤንነት ደግሞ ስለባረከን እግዚአብሔር አምላክ የተመሰገነ ይሁን። ባለፈው ሳምንት ትንሽ ግሬን አሞኝ ነበር፣ አሁን ግን እየተቻለኝ ስለሆነ ለዛ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ብዙ የጸሎት አደራዎች በዚህ መስመር የተሰጡን አሉ። ብዙዎቹን እናታችን ወይዘሮ ፈተኑ ስማቸውን እየጠሩ ሲዘረዝሩ ነበር። እንግዲህ ያልተጠራ ካለ አዲያ የሰጠችን ስለ ወንድሟና ስለ እህቷ እንድንጸልይላት ጠይቃናለች። እነሱን በጸሎት በጌታ ፊት ይዘን መቅረብ እንዳለብን አንርሳ። ዶክተር አሉላም እንደዚሁ፣ የወንድማችን የሳሙኤል እህት፣ ጋሻው ደግሞ በጸሎት አደራ የሰጠን ዲና ለምትባለው እህታችን ለእነሱ ምንጸልይ። እኔ ምስጋና አለኝ። ባለፈው ሳምንት አንዲት እህት የጸሎት አደራ እንዳቀርብላት የከበደ ነገር አግኝቶኛልና እንዲጸልይልኝ በጸሎት አደራ ስጭ ብላኝ ነበር። እግዚአብሔር አምላክ ደግሞ በሚያስደንቅ ሁኔታ እየረዳት ስለሆነ ምስጋናም እንዳቀርብላት ነግራኛለች። እግዚአብሔር የተመሰገነ ይሁን። አሁንም ፍጹም ፈውስን ፍጹም መልስን እስከሚሰጣቸው ድረስ የከበደባትን ነገር አሁን ሁሉም ተስተካክሎልኛል እስክትል ድረስ ይችን እህት በጸሎት እንድናስባት አሁንም የጸሎት አደራ እሰጣለሁኝ። ሌላ እንግዲህ የጸሎት አደራ ያለን እህታችን ታድላ በጸሎት እሷንም ቤቷንም እንድናቀርብ የጸሎት አደራ ሰጥታለች። በተለየ መንገድ ደግሞ ልጆቻችን በጸሎት ይዘናቸው እንድንቀርብ አሁንም መቤት እየተናግራለች። አንዳንድ ልጆች ለወላጆቻቸው የሚያስቸግሩ ስላሉ እግዚአብሔር መንፈስ ከነሱ ጋር ሆኖ ከያዛቸው ክፉ ነገር ሁሉ እግዚአብሔር እንዲያላቀቃቸው በጸሎት እናስባቸው ላለሁኝ። ይኸው መሰለኝ የጸሎት አደራ ካለ እንግዲህ የጽሞና ጸሎት ያሉትን ወገኖቻችን ሁሉ ይዘን እንቀርባለን። ያው ሁሌም የምንጸልየው ጋሽ ግርማና ጌታችን መለመዱ ቅድም እናታችን ተናግረውታል፣ እነሱም እንጸልያለን። እሺ፣
እናታችን ነው ልጆቻችን፣ ለልጅ ልጆቻችን እውነት ነው። በየጊዜ በቃ የሚመጣ ልዩ ነው ለሁሉም፣ በሀገር ውስጥ የምናውቀው ማናውቀውም ያንዛ በቃ እንጸልይ። በናት በልጆች በእኛ ነጣት በልጆች አይምጣ እንጸልይ። ሁላችንም ይሄን በጣም የሚያሳስበን ነው እውነት። በጾም ጸሎት እንጸልይ። በየሀገሩ የሚወራ ይሄ ነው እና እንጸልይ። በጣም በጣም እንጸልይ። ይሄ የሚያሳስበን ጉዳይ ነው በእውነት።
እሺ፣ እግዚአብሔር ይባርክዎት። በእኔም በኩል ደግሞ ኢትዮጵያ በካንሰር የታመሙ ሁለት ሰዎች እንዳሉ የጸሎት አደራ ሰጥቼ ነበረ። በሚያደርጉት ሕክምና በተለይ አንዱ ደህና እየተሻለው እንደሆነ ሰምቻለሁ። ዛሬ ደውዬ ነበር እና ለዛም እግዚአብሔርን እንድታመሰግኑልን ጌታ ደግሞ ፍጹም ፈውስን እንዲሰጠው በጸሎታችን እናስበዋለን። እንግዲህ እነዚህን ምስጋናዎች የጸሎት አደራዎች ሁሉ ይዘን በጌታ ፊት እንቀርባለን። ዛሬ በጸሎት የምታገለግለን እናታችን ወይዘሮ ጌጤ ትሆናለች። አባዬ እግዚአብሔር ይባርክሽ። ሁላችንም በጸሎት መንፈስ እንሆንና ወደ ጌታ እንቅረብ። ተባረኩ።
ሄሎ ይሰማ?
አቤት። አዎ ይሰማል አባዬ።
እንጸልይ። የምትወደን የምትንከባከበን የምትፈውሰን የምታድነን የማትለይን የሰማዩ ንጉስ እንግዲህ ገዢ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ስምህ ይባረክ። አባቴና አምላኬ ከጠዋት እስከዚች ሰዓት ድረስ አብረህን ስላለህ እናመሰግንሃለን። ጌታዬና አምላኬ ልጆች እየተማጸኑ ነው። ያላቸውን ችግር በፊት እያቀረቡ ነው። አምላኬ ትሰማለህ፣ ታያለህ ያለውን ሁኔታ። ምድር ታውካለች፣ ታማለች፣ መግቢያ መሄጃ አጥቷል። ልጆች ጌታ ሆይ ለአንተው ነው የሚያቀርቡት የሚናገሩት። ሌላ ሰሚ የሚለ ዳኝም የለ ሚደግፍም ሚረዳም የለ። ጌታ ሆይ ታውቃለህ፣ አንተ ከነሱ ጋር አሁን ከኛ ጋር አሁን። አቤቱታችንን ስማን፣ አዳምጠን። ስንጠራ ስለምትሰማን ደግሞ እናመሰግንሃለን። አንተ ሩሩ፣ አንተ ገር፣ አንተ ቸር፣ ይቅር ባይ፣ ምሕረትህ የበዛ ቁጣህ የዘገየ አምላክ ስላለህን እጅግ አድርጌ አመሰግንሃለሁ ፈጣሪያችን። እነሆ ብዙ 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 የጥመና ጸሎት የጸሎት አደራ እንዳለ ሰምተሃል ጌታ። እኛ አንይዘው ማስታወስም አንችልም። አንተ ግን ይሄ ሁሉ ምድር ላይ እንዳለ ታያለህ፣ ታውቃለህ አባቴ ያለውን ሁኔታ ሁሉ ሉ እንድታስወግድልን እንማጸናለን። አባቴና አምላኬን ልብ ሰጥተህ ያለማመንታት ያለመባከን ለመካተን በንጹህ ልቦና በእግር ስር ወጥቀን አንተን እንድንማጸን እርዳን። አቁመን ጠንክረን አብረታታን አባቴ ማጸንሃለሁኝ። መግቢያችን አንተው ነህ፣ መማፀኛችን አንተው ነህ። ምናምነው አንተን የምንሄድበትም የለንም ጌታ ሆይ። መግቢያ መውጫችን፣ ህይወታችን፣ መንገዳችን አንተ ነህ። ተረከበን አባቴ፣ ተቆጣጠረ። ያለዛ እንጠፋብሃለን፣ እንተንብሃለን አባቴ። ምሕረትህ ብዙ ነው፣ ስንጠራ አቤት ልናለህ፣ ትደርስልናለህ። ፈውሱን ሰላሙን ታዘንብልናለህ። ቃልህን ይኸው ትመግበናለህ። እጅግ አድርገን እናመሰግንሃለን። በየጊዜው በየወቅቱ ጌታ ቃልህን የሚመግቡን ልጆችህን ይኸው ሰጥተህናል። ክብር ምስጋና ለአንተ ይሁን። ባርካቸው፣ ቀድሳቸው፣ ዳሳቸው፣ ዳብሳቸው። ሳላ ኮንፈረንስ ውስጥ ያሉትን በሙሉ አገልጋዮች ጌታ ከላይ እስከ ታች ከታች እስከ ላይ እያንዳንዳቸውን ወንዶቹን፣ ሴቶቹን፣ ልጆቹን፣ አዋቂዎቹን፣ ሽማግሌዎቹን፣ አዛውንቶቹን ሁሉ እንድትጎበኝ እማጸናለሁ። ስለምትጎበኝልንም እናመሰግናለን አባቴ። ክብር ለአንተ ይሁን፣ ሞገስ ለአንተ ይሁን። በአንተ ነው ያለ ነው። ጸሎታችንን ስለምትሰማ ልመናችንን ስለምትመልስ እናመሰግንሃለን። አባቴና አምላኬ ዘማሪዎችን ባርክ። አሁን የመጨረሻውን የጸለየችው የዛብን የምታገለግለውን ዘመናዊ ቃል ላከልንን የሰንበት ትምህርት አስተማረውን ሁሉንም የመጀመሪያዎቹንም ጸሎትን መዝሙር የዘመሩትን በሙሉ እያንዳንዳቸው እንዳሰት አብሰባቴ አቅሙ ናቸው፣ ጉልበት ናቸው። ሁልጊዜ ሳይሰልቻቸው በሁሉ መስክ ይገኛሉ። አንዳች ጎሎብን አያውቅም። ኑሯቸው፣ መውጣታቸው፣ መግባታቸው፣ ልጆቻቸው፣ የልጅ ልጆቻቸው ሁሉ የተባረኩ ይሁኑ። እዚህ ውስጥ ያሉት በሙሉ አባቴ እነሱ እንደሚያገለግሉ አንተ በእነሱን ጉዳይ እንድትፈጽምና እንድታገለግልላቸው ማጸንሃለሁ፣ በፊት አቀርብልሃለሁ ጌታ። ስለምትሰማን፣ ስለምታግዘን፣ ስለምትፈጽምልን ደግሞ እጅግ አድርገን እናመሰግንሃለን። የእያንዳንዳችንን ጉዳይ ታያለህ ጌታ። ይሄ ነው ያኑብትን እኛ ዘርዝርን አቅርበን አንጨርሰው። አንተ ግን ከመጀመሪያ እስከ መጨረሻ የእያንዳንዱን ጓዳ የምታውቅ አምላክ ነህና እኔ ለአንተ አስረከብኩ። አንተ ቃኝ፣ አንተ ጎብኝ፣ አንተ ፈውስ፣ አንተ አድን፣ አንተ ዳስ። የእያንዳንዱን ጸሎት፣ የእያንዳንዱን የጽሞና ጸሎት ሁሉ አንተ እንቆቅልሽን ፍታላቸው። ከነሱ ጋር አሁን አብረሃቸዋል። ስለያቸው አባቴ እማጸንሃለሁ። አሁን ዛሬ በጣም ደስ ብሎኛል፣ ተደስቻለሁ ያሉት እሰየው፣ ተመስገን፣ እንኳን ደስ አሉት። እስከ መጨረሻው ደስ ይበሉት። አምላካችን ደስ የሚያደርግ አምላክ ነው። የደስታ ምንጭ ነው እሱ። ካመኑበት በእውነት በፊቱ ከቀረቡ የሚያሳፍር አባት አይደለም። ክብር ለሱ ይሁን በሰማይ በምድር። እያንዳንዳችን ልጆቻችን፣ የልጅ ልጆቻችንን ሁሉ በሩቅ በቅርብ ያሉትን ጌታ ሆይ ዳሰ ዳብስልን። የሁላችንንም ጌታ ሆይ ሁሉ እንደ ፍቃድ ይሁን። ዶክተር አሉላን ጌታ ዳሳቸው፣ ዳብሳቸው፣ ፈውሳቸው፣ እያቸው፣ ጎብኛቸው ጌታ። እባክህን ተመስግን። እናመሰግንሃለን። የእድሜ ባለጸጋ አድርገህ በሰላም ተንከባክበ ይዘሃቸዋል። ያለባቸውን ችግር አንተ አስወግድላቸው። የዶክተሮች ዶክተር ነህ፣ የሐኪሞች ሐኪም ነህ። አንተ መርፌ አትል፣ ክኒን አትል፣ ሰኮንድ ደቂቃ አይፈጅብህ አባቴ። የአንተ እጅ በእሳቸው ወገብ ላይ በሚሰማቸው ቦታ ሁሉ ይጫን። እማጸንሃለሁኝ ጌታ፣ እንጸልያለሁ። ሁሉ እንደ ፍቃድ ይሁን። አባቴና አምላኬ አቶ ግርማንም እንደዛው ጌታ በተለየ መንገድ አቀርብልሃለሁ። ጸሎታችንን ስማን። እስካሁንም ስላቆየኸው፣ ስለተንከባከብከው፣ አብረኸው ስለሆንክ እናመሰግንሃለን። መጨረሻውን አንተ ተረከብ። እንደ ፍቃድ አድርግ። መለመዱን፣ ብትርታቱን፣ እውቀቱን፣ ጥበቡን፣ መቻሉን ስላበዛህላት አመሰግንሃለሁ። ልጇንም ጭምር ሁሉ አንተ ያልከው ይሁን፣ እኛ ያልነው ይሁን አባቴ። ልጆቻችንን በአንተ ቀለበት ውስጥ በአንተ መዳፍ ውስጥ የተጻፉት ብቻ ሳይሆኑ ከአንተ ውጭ ያሉትም ሁሉ የአንተ ናቸው አባቴ። አንተ የፈጠርካቸው ፍጡሮች ናቸው፣ አንተን ይሻሉ። ጌታ ሆይ ልጆቻቸውን፣ ኑሯቸውን አንተ እንድትጎበኝ ምሕረት ቸርነትን አውርደህ ጌታ ወደ ቤት እንድትስባቸው ያንተ ፍቃድ ይሁን። አንተም ሳያዩ እንዳይጠፉ እንዳይሞቱ ከአንተ ውጭ ያሉት በሙሉ ጌታ፣ እስር ቤት ያሉትን፣ ጦርነት ውስጥ ያሉትን፣ እዛ ማገዶ ውስጥ ያሉትን ሁሉ አንተ ከእሳትም ከደበልባልም ታወጣለህ፣ ከጉድጓድ ከመቃብር ታስነሳለህ። የምሳኔ የሚያቅት ነገር የለም አባት። እንደ ፍቃድ አስረከብኩ። አንተ ተረከብ። እስረኞቹንም ፍታ ጌታ ሆይ። እዛው ያሉ ደግሞ ሕክምና የሚያስፈልጋቸውን የሚፈልጉትን ሁሉ አንተ አባቴና አምላክ የዘላለም ሕይወት እንድትሰጣቸው ማጸናሃለኝ። ወንጌላዎችን ደግሞ ጌታ በየሀገሩ በሚቋጥቱት በሚንካተቱት ያንተን ስም ይዘው በሚወጡት ሁሉ ውስጥ ያንተ መንፈስ እንዲገባ እንዲሰጣቸው ማጸናሃለሁኝ። ምርኮን እንዲማርኩ ወጥተው ባዷቸውን እንዳይገቡ ጌታ ሆይ ነፍሳቶችን በዙሪያቸው ባለው በሄዱ በወጡበት በገጠር በከተማው እንዲማርኩና ጌታ ሆይ ወደ ቤት እንዲያመጡ በመንፈስ ቅዱስ ንካቸው እርዳቸው። በዓለም ዙሪያ ያለውን ችግር ሁሉ ትመለከታለህ አባባ አንተ አስወግድልን። ሰው ሊያስወግድ አይችልም ጌታ። ይህንን የሚሰማውን ሁከታ መከራ ችግር አንተ እንደ ፍቃድህ አድርግ እንደሚሆን እናውቃለን ተነግሮናል። የምንወጣበትንም አቅም እውቀት ጥበብ አብዛልን መክሊት አብዛልን ጌታ ሆይ ስጠን። የአሸናፊዎች አሸናፊ እንዲሁ እንሆን አንተ ከኛ ጋር አብረን ሁሉ እንደ ፍቃድ ይሁን። ሀገራችን ኢትዮጵያን ስባት እያት ጎብኛት ተቆጣጠራት ጌታ እንደ ፍቃድ ሁሉ እንደ ፍቃድ ይሁን። በዓለም ዙሪያ ያለው ችግር ሁሉ እንደ ፍቃድ ይሁን። ዘበና ያቀረበችው የጸሎት አደራ ብዙ ነው። የሳሙኤል እህት ብዙዎችን አቅርባለች። ጋሻው አቀረበው ብላለች። ጌታ አንተ ሰምተሃል። እኔ ባላስታውሰው ብረሰው እንደ ፍቃድ አድርገው ጎብኛቸው ቃኛቸው እያቸው ፈውስ ሰላም ላክላቸው ጌታ። ከላይ ከአራን የተላከ ይሁን። የሚሹት የሚፈልጉትን አቅርብላቸው ያንተ ፍቃድ ይሁን። አባቴና አምላኬ እንግዲህ ሁሉ እንዳንተ ፍቃድ ይሁንልን። ፈውስ ሰላም የሚገኘው በአንተ ነውና ጌታ ያንተ ፍቃድ ይጎብኛቸው ይጎብኘን እኛ ነው። እኔም ራሴ የጸሎት አደራ አለኝ። አባቴና አምላኬ አንተ ታውቀዋለህ። አንተ እንደ ፍቃድ እንድትጎበኘኝ እንድታየኝ እንድታግዘኝ በጠራሁ ቦታ ሁሉ እንድትደርስ ያለውን ሁኔታ ሁሉ አንተ ታያለህ ታውቃለህ ጌታ ሆይ ምንሽው ምንፈልገውን እንድታቀርብልን እንማጸናለን። ሁሉ እንደ ፍቃድ ይሁን። ልጆቼን የልጅ ልጆቼን በቅርብ ያሉትን ሁሉ አንተ ተረከብ። ስለተረከብኩም አመሰግንሃለሁ ጌታ ስለያዝከን ስለጎበኘህን ስለቃኘህን እናመሰግንሃለን። ጌታ ወይዘሮ አበቡን ልጆቻቸውን የልጅ ልጆቻቸውን ሩቁ ያሉት ቅርብ ያሉትን ሁሉ እንድትረከብላቸው ይቃትታሉ። ሁልጊዜ እንኳን ለራሳቸው ለሰው ልጅ አባቴና አምላኬ አንተ ስማቸው አግዛቸው። እዚህ ውስጥ ያሉትን በሙሉ ጎብኝ ቃኝ። እኔ አደራ ለአንተ ሰጡ በዝርዝር ልጠራም አልቻልኩ። አባቴና አምላኬ ሁሉንም ሁሉንም እንድታያቸው ለሚሰሩት ስራ ሁሉ በጥበብ በእውቀት በማስተዋል በአንድነት በመተባበር በመነጋገር በውይይት ፈተው ተስማምተው እንዲሰሩ ያንተ ፍቃድ ይሁን። የተባለውም ኮንፍራንስ ጌታ ሆይ አንተ ያቀፍከው አንተ የሰየምከው አንተ የምትሰራው ይሁን። በመሃላቸው አንተ ተገኝ። አንተ ቀድመህ እዛ ቦታ እንድትገኝ ማጸንሃለሁ። እነሱ በፈለጉት እቅድ ሳይሆን በአንተ አላማ የተሰራ ሆኖ አመስግነው ተደስተው እንዲመጡ በመንገዳቸው ሁሉ አንተ እንድትቀድም ማጸንሃለሁ። አባቴና አምላኬ እንግዲህ ቀኑን በሙሉ ከኛ ጋር ስለነበርክ እናመሰግንሃለን። ሌሊቱን ደግሞ አዳራችንን የተባረከ የተቀደሰ የረፍት የሰላም እንቅልፍ እንዲሆንልን እንማጸንሃለን። በሰላም አሳርገ በሰላም አንጋልን። ለነገ ሰው በለን። የነገውንም ፕሮግራም አንተ አስተምረን በመሀላችን ተገኝ። ሁሉ እንዳንተ ፍቃድ ይሁንልን እንደኛ ሳይሆን በጌታ በኢየሱስ ክርስቶስ ስም ስትል ስማን አሜን
አሜን አሜን አይ እግዚአብሔር ይባርክሽ ከተዘጋው ያንሳልሽ ጸሎትሽን ይስማ ስለነበረን የጸሎት ጊዜ እግዚአብሔር አምላክ የተመሰገነ ይሁን እኛ ጋር ሆናችሁ ጌታን ስታመልኩ የቆያችሁት ሁሉ እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ ላለው በጧቱ ደግሞ ሁላችንንም በሰላም አሳድሮ በጧቱ ፕሮግራም ያብቃን መልካም አዳር ደህና ደሩልኝ